Ela tem March, aí sustentar a pana coisa até flexível, enquanto deixar o mal uma teleconferência metacho, zare የሚቀዳ ቁጥራችን የሚሆነው 70 85 ነው። እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን አደራችሁ እያልኩኝ የዛሬውን ፕሮግራም የምመራው ከቨርጂኒያ ቅድስት ተሰማ ነኝ። የዛሬ ምሽት አገልጋዮችን ስማቸው እናገራለሁ። የምሽቱን የሰንበት ትምህርት የምታስተምረን ውድ እህታችን የመንዘር ቅነች ከዲሲ እንደገና ደግሞ በቃል የሚያካፍለን ወንድማችን ወንደሰን ወይም ወንድም ዳኒ ይሆናሉ። በጸሎት እህታችን ብዙዬ፣ በመዝሙር ደግሞ እህታችን ማርሸት ታገለግለናለች። በዚህ ሁሉ የእግዚአብሔር ቅዱስ መንፈስ አብሮን እንዲሆን ሰንበት ትምህርታችንን ድምፅ የተሰማ የሰንበት ትምህርታችንን ጥቅስ አነብና ጸሎት አድርገን የመዝሙር ምርጫ ይኖረናል። የሰንበት ጥቅሱ የሚገኘው ቆላሲያስ ምዕራፍ 4:7 ጀምሮ ያለውን አነባለሁ። እንዲህ ይላል፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። እንደገና አነባለሁ። በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። እንጸልይ። ቅዱስና አፍቃሪ ሰማይ አምላካችን፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ፣ እጅግ አድርጌ አመሰግናለሁ። በዚህ ምሽት ደግሞ እንደገና አብረን ጌታ ሆይ ቃልህን ለመስማት ለመማር፣ ለመረዳትና ለመለወጥ ጌታ ሆይ የመጣን ሁሉ አንዳችንም ሳንለወጥ እንዳንወጣ አንተ መንፈስ ቅዱስ ትረዳን ዘንድ ፍቃድ እንጠይቃለሁ። እግዚአብሔር አምላክ ሆይ 13ኛውን ሳምንት በሙሉ ስንማር ቆይተ ለዚህ ደግሞ ለ13ኛው ሳምንት ስላደረስከን ጌታ ሆይ ተመስገን። ጌታ ሆይ 3 ወር ሙሉ ይህንን ግሩም የሆነ ትምህርት ስላስተማርከን፣ ጳውሎስ ምን አይነት እንደሆነ፣ ከክርስቶስ ጋር ምን አይነት ግንኙነት እንደነበረው፣ እንዴት አይነት ታላቅ መሪ እንደነበረ እስከ መጨረሻ ድረስ ለአንተ ፍቅር ጌታ ሆይ እስከ በሞት ድረስ የደረሰ ስለሆነ ያንን ፍቅር ደግሞ እኛ መለማመጥ እንድንችል በሚመጣብን ነገሮች ሁሉ አሸናፊዎች መሆን እንድንችል እግዚአብሔር ሆይ እንደ ጳውሎስ ጠንካራ ክርስቲያኖች ታረገን ዘንድ ፍቃድ እንጠይቃለን። አባቴ ሆይ በዚህ ምሽት የመጡትን እህት ወንድሞችና አባቶችን ሁሉ አንተ ባርካቸው። እግዚአብሔር ሆይ የታመመ የተጨነቀ ነፍስ ካለ የሰራዊት ጌታ አንተ ፈውስ ትሰጥ ዘንድ ፈቃድ እንጠይቃለን። ስለ ሁሉ ነገር አንተ ክብር። በምሽቱ ደግሞ የሰንበት ትምህርት የምታስተምረው እህታችንን እግዚአብሔር አምላክ ሆይ መንዝን አንተ ባርካት። እግዚአብሔር መንፈስ ከእሷ ሳይሆን ከአንተ የሆነውን ማስተማር እንድትችል አንተ እርዳት። እንዲሁም በቃል የሚያስተምሩትን ጌታ ማንኛውም እንደሆነ ባላውቅም እግዚአብሔር መንፈስ ቅዱስ አንተ ተባረካቸው ዘንድና ከአንተ የሆነውን ቃል ማስተማር ይችሉ ዘንድ ፈቃድህን ጠይቅ። እግዚአብሔር ሆይ በጸሎትም በመዝሙርም የሚቀርቡትን ሁሉ አንተ ጉባኤውን ሁሉ ባር። ስለ ሁሉ ነገር ተመስገን። ዓለምን ሁሉ የምትቆጣጠር የሰራዊት ጌታ አንተ ነህና በዓለም ውስጥ ሰላም የለም። ጌታ ይህ ደግሞ እንደሚሆን ቃል ይናገራል። እንድንዘጋጅና እንዳንጨነቅ ጌታ ሆይ ቃል ስለሚናገር እኔ እስከ ዓለም መጨረሻ ድረስ አልተዋችሁም፣ አልለቃችሁም፣ አይዟችሁ ያልክ አምላክ በምንም አይነት ነገር እንዳንሸበር እንዳንጨነቅ እግዚአብሔር ሆይ አንተ ትጠነቀቅልን ዘንድና አእምሯችንም ሁሉ አንተ ትጠብቀው ዘንድ ፈቃድህን ጠይቃለሁ። ስለ ሁሉ ነገር ተመስገን። ፕሮግራሙ ተጀምሮ እስከሚያልቅ ድረስ ያንተ ቅዱስ መንፈስ ይምራ። ስለ አንድ ልጅ ስለ ኢየሱስ ክርስቶስ ስም ስትል አሜን አሜን። እሺ፣ በድጋሜ እንኳን ደህና መጣችሁ። አልፎ አልፎ ስልኮች ስለሚከፈቱ እባካችሁን ጥንቃቄ እናድርግ። እኔ ሚውት አድርጌ ነበር ግን ብዙ ይከፈታል ያሉ ለዚህ እንተባበር። ይሄ ቦታው የእግዚአብሔር ቦታ ስለሆነ ድምጾቻችንን እናሰማ። መዝሙር መዘመር ስትፈልጉ ብቻ አሚዩት እያደረጋችሁ መዘመር ይቻላል። እሺ፣ ለመዘመር የሚፈልግ ሰው
እጀምራለሁ።
እሺ። ጋሽ በቂ እንኳን ደህና መጡ። እግዚአብሔር ይባርኩት።
አሜን። በአዲስ መጽሐፋችን 58 ሲል ሰማሁት ጌታ አንተ ደካማ ልጅ ንቃ፣ ትጋ፣ ጸልይ፣ አምልጥ ከጥፋት እጅ። ኢየሱስ ከፍሎታል ስለኔ ተሰዶ፣ ኃጢአቴን አጠበው ነጭ እንደ በረዶ። ጌታ ሆይ አምናለው ኃይል ያንተ ብቻ፣ ድንጋይ ልብ ለውጠው ለምጽ እንደሚያነጻ። ኢየሱስ ከፍሎታል ስለ እኔ ተሰዶ፣ ኃጢአቴን አጠበው ነጭ እንደ በረዶ። አንዳች ጽድቅ የለኝም ተስፋዬም ጸጋህ ነው። እንድታጥበኝ እርዳኝ ኢየሱሴ ባንተ ደም። ኢየሱስ ከፍሎታል ስለ እኔ ተሰዶ፣ ኃጢአቴን አጠበው ነጭ እንደ በረዶ። አስገራሚው ጸጋ ሀብቴን ጌጤን ክብሬን ኢየሱስ ለእኔ ሞተ፣ ይኸው ለመዝሙሬ። ኢየሱስ ከፍሎታል ስለ እኔ ተሰዶ፣ ኃጢአቴን አጠበው ነጭ እንደ በረዶ። አሜን
አሜን። ጋሽ በቄ እግዚአብሔር ይባርኮት። ኃጢአታችንን ሁሉ ያጠበው ለእኛ ሲል ፍቅሩን የገለጸው ኢየሱስ ብቻ ነው። እግዚአብሔር ይመስገን ለዚህ ፍቅር። እግዚአብሔር ይባርኮት። እሺ፣ ሌላ
እኔ ዘምራለሁ።
እሺ፣ ለምለም እንኳን ደህና መጣሽ።
መዝሙር 238 ፀሐይ ወጥቷል በልቤ የሚለውን ለጌታ ክብር ዘምራለሁ። የሌሊት ጨለማ ተዋግዷል፣ ንጋት ሆኗል በልቤ። ብርሃን ባለበቱ ቀን እኖራለሁ፣ ንጋት ሆኗል በልቤ። ፀሐይ ወጥቷል በልቤ። ኢየሱስ ጭጋጉን አስወገደ ከኔ። አሁን እዘምራለሁ ኢየሱስ ንጉሴ ሳለም። ፀሐይ ወጥቷል ፀሐይ ወጥቷል በልቤ። ወፎች ሲዘምሩ ልሰማለሁ ንጋት ሆኗል በልቤ። አውቃለሁ ሕይወቴ እንደታደሰ ንጋት ሆኗል በልቤ። ፀሐይ ወጥቷል ፀሐይ ወጥቷል በልቤ። ኢየሱስ ጭጋጉን አስወገደ ከኔ። አሁን እዘምራለሁ ኢየሱስ ንጉሴ ሳለም። ፀሐይ ወጥቷል ፀሐይ ወጥቷል በልቤ። ክርስቶስ ዓለምን አደረገው ንጋት፣ ንጋት ሆኗል በልቤ። የማየው ተግባር ሁሉ በእርሱ ፍቅር ንጋት ሆኗል በልቤ። ፀሐይ ወጥቷል ፀሐይ ወጥቷል በልቤ። ኢየሱስ ጭጋጉን አስወገደ ከኔ። አሁን እዘምራለሁ ኢየሱስ ንጉሴ ሳለም። ፀሐይ ወጥቷል፣ ፀሐይ ወጥቷል በልቤ። ደስታ በልቤ ይደርሳል ለዘላለም። ስጋት ሆኗል በልቤ። ሰማይም ስደርስ ዘምረዋለው። ስጋት ሆኗል በልቤ። ፀሐይ ወጥቷል በልቤ። ኢየሱስ ጥጋቡን አስወገደ ከኔ። አሁን ዘምራለሁ ኢየሱስ ንጉሴ ሳለ። ፀሐይ ወጥቷል፣ ፀሐይ ወጥቷል በልቤ። አሜን
አሜን አሜን። እግዚአብሔር ይባርክሽ፣ ጸጋውን ያብዛልሽ። ለልባችን ጽሁኔ እንዲገባ በውስጣችን የሱ ፍቅር ካለ ሁልጊዜ ለልባችን ፀሐይ ይፈነጥቃል። እግዚአብሔር ይመስገን ስለዚህ ግሩም መዝሙር። እሺ ሌላ ሚላ ፈቃደኛ
ከለለ ይዘምርልሻለሁ።
እኔ ዘምራለሁ። እሺ ሄሩት እንዴት አመሸሽ ሄሩትዬ?
እሺ ከድሮ መዝሙር መጽሐፋችን 109 እንዘምራለን። እምነቴ ባንተ ነው የቀራንዮ በግ መድኃኒቴ፣ ስጸልይና ስማኝ ኃጢአቴን ፋቅልኝ። ኦ ከዛሬ ይዘ ላንተ የደከመ ልቤን ጸጋህ ያጠንክረው፣ ልቤን አንቃው። ስለ እኔ ሞትክልኝ ኦ ፍቅሬ ለሞት
ዘምሪ ህሩትዬ፣ አንድና መጨረሻው ሰዓት እስከሚደርስ።
የትኛው
ያሁንም
ህይወቴ ሲያዝንብኝ ሐዘን ሲመጣብኝ አንተ ምራይ ለማናካልኝ እንቤና ብስልኝ ካንተ
አሜን አሜን። እግዚአብሔር ይባርክሽ፣ ጸጋውን ያብዛልሽ። እምነታችንን አጠንክረን እንድንጓዝ ኢየሱስ ላይ እምነት ካለን እስከ መጨረሻ ለሌሎች ነገሮች ማለፍ እንችላለን። እምነታችን እንድናጠነክር እግዚአብሔር ሁላችን ይርዳ። ስለነበረን የመዝሙር አገልግሎት ጊዜ የዘመራችሁ እህቶቼ ጋሽበቄ እግዚአብሔር ይባርካችሁ። አሁን በቀጥታ ወደ ሰንበት ትምህርታችን የምንሄድበት ጊዜ ነው። የዛሬው ሰንበት ትምህርታችን አርዕስቱ ያልተቋረጠ ግንኙነት ይላል። የዛሬው ምሽት የሰንበት ትምህርት የምታስተምረን እህታችን የመንዝ ወርቅ ነች። እህቴ መንዝ ወርቅ ካለሽ ድምፅሽን አሰሚ። እንኳን ደህና መጣሽ፣ እግዚአብሔር ይባርክሽ።
አሚን አሚን። ቅድስት አንቺም እንኳን ደህና መጣሽ። ድምፅሽን ከሰማሁ ቆይቻለሁኝ። እንኳን ደህና መጣሽ፣ እንደምን አመሻችሁ። እግዚአብሔር አምላካችን እናመሰግነዋለን ለቃሉ። ለዚህ እንጸልይ። የምትወደን አምላካችን የሰራዊት ጌታ እግዚአብሔር አባትና አምላክ ሆይ ይህን ጊዜ እና ይህን ሰዓት አንተ ተረት የሰጠህን እኔ ተስፋ ቃል ፈጸምልን። ሁለትም ሆነ ሶስትም በተሰበሰባችሁበት እገኛለሁ ያልከውን ቃልህን ጌታ ሆይ ለማስተዋል ለመረዳት አንተ ከኛ ጋር ስትሆን ነው። ጌታ ሆይ እባክህ በመንፈስህ እርዳን፣ አግዘን። ከዚህ የምንማረው ምንድን ነው? ለእኛ የሚቀርልን ነገር ምንድን ነው? ጌታ ቀርቶንልስ ህይወት ሊሆንልን የሚችለው ልንጠቀም የምንችለው እንዴት ነው? ጌታ ሆይ እባክህን በነገር ሁሉ አንተ ማስተዋልን ስጠን። የአንተ መንፈስ አብሮን ይሁን። የምናገረውን አላቅም። ጌታ ሆይ አንተ ምራ። በክርስቶስ ኢየሱስ ስም አሜን። እሺ፣ ወደ 13ኛው የሰንበት ትምህርት ደርሰናል። ይሰማሉ አይደል? ቅዱስ
ትሰማያለሽ?
እሺ፣ የሚንኳኳ ነገር አለ? እሺ። እግዚአብሔር ይመስገን። ይሄ አመት ጀምሮ ይኸው 13ኛው የመጀመሪያውን ኳርተር መጨረስ ደርሰናል። የሰንበት ትምህርታችን እግዚአብሔር እንድታደርግ የሚፈ እግዚአብሔር እንድታደርግ የሚፈልገውን ማድረግ ይላል። እንዲሁም በአንድነት ላይ መቆም፣ በድንጋዩ ላይ መቆም፣ የተለያየም በተለያየ ቦታ እንደዛም የሚል ርዕስ ሰምቼ ነበር እና መታሰቢያ ጥቅሱ የሚለው ብዙ ጊዜ የሰንበት ትምህርት ሳጠና ማጠናውን ቃሉን እና መታሰቢያውን ጥቅሱን አገናኝቼ ብዙ ማሰብ እወዳለሁኝ። አንደኛው ነገርና ይሄ ምን ይላል? በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። አንደኛ ተሰሎንቄ 5:18 ይህንንም ያለው ጳውሎስ ነው። እንግዲህ በምን አይነት ሁኔታ ውስጥ ሆኖ ነው? በሁሉ አመስግኑ። በየትኛውም ሁኔታ ማለት ነው። በማንኛውም ሁል ጊዜም ለነገሮች ማጉረምረም የሚወድ ሰው ህይወቱን ማየት ይቻላል። በማንኛውም ነገር በሁሉም ነገር ማጉረምረም የሚወድ እና ደግሞ በሁሉም ደግሞ የሚያመሰግነው ይህ ደግሞ ይህ ፈቃድ ደግሞ በክርስቶስ ኢየሱስ ወደ እናንተ ነው። ይህም በክርስቶስ ኢየሱስ ለምን? በክርስቶስ ኢየሱስ በእኛ ካለ የሚሆነው ነገር በሙሉ እሱ ሳያውቀው የሚሆን ነገር የለም ማለት ነው። ስለዚህ በሁሉ ምን በሉ? አመስግኑ። እና አንድ ከምወደው ጥቅስ ነው እንደ በዛው ላይም ሳታቋርጡ ጸልዩ ይላል። እዛው ላይም የስምት ስላላነሳው እና የትናንትናውን እንዳያችሁ ተስፋ አለኝ ዛሬ ያልተቋረጠ ግንኙነት የሚለውን ክፍል ነው የምናየው። መጽሐፍ ቅዱስ አጠገቢ ስላለ የመጀመሪያውን አነባዋለሁ። ቆላሲያስ 4:10 ነው በጥያቄ ላይ ስለሚያነሳው በዛ ላይ አነባዋለሁ። ግን ይሄ ያልተቋረጠ ግንኙነት የሚለው ሰንበት ትምህርቱ ላይ ዛሬ ግንኙነታችን እንዳይቋረጥ የሚረዱን ኢንተርኔት፣ ስልኮች፣ ኮምፒውተሮች አሉን። ስለዚህ ያኔ ጳውሎስ የቤተ ክርስቲያን አባላትን ከአጥቢያ ቤተ ክርስቲያኖቻቸው በላይ ትልቅ ለሆነ ነገር አካል እንደሆኑ እንዲሰማቸው እንዴት እንደረዳቸው በአእምሯችን ለመገመት ልንቸገር እንችላለን ይላል። እንግዲህ አሁን ያለንበት አሁን የምንኖርበት ኢንተርኔቱ፣ ስልኩ፣ ቲክታኩ፣ ኢንስታግራሙ፣ ኮምፒውተሩ፣ ወሬን ለማዳረስ ለማየት፣ ዩቱቡ፣ ብዙ እርስ በርስ ለመገናኘት እርስ በርስ ምንድን ነው የሆነውን ነገር ለማለት ብዙ መገናኛ አለው። ግን በዛ ጊዜ ይሄ ሁሉ ምንጭ በሌለበት ጊዜ ጳውሎስ እንዴት ነው ሊያዳርስ የቻለው? በአሁኑ ጊዜ እንዲሁም አንድ ጥናት ላይ ሲታይ ምንም እንኳን ይሄ ሁሉ ኢንስታግራሙ፣ ቲክታኩ፣ ፌስቡኩ፣ ኢንተርኔቱ፣ ስልኩ ሁሉ ነገርም ቢኖር ሰው ብቸኛ የሆነበት ጊዜም እንዲሁም ይላል በ2023 ላይ በከፍተኛ ብቸኝነት የሚሰማው ሕዝብ እንዴት እንዳለም ይህም ሆኖ ማለት ነው። እና ግን በዚህ ሁሉ ግን ይሄ ሁሉ በሌለበት ጊዜ ጳውሎስ ያደረገውን ያልተቋረጠ ግንኙነት ወንጌልን እንዴት እንዳደረሰ በዚህ ሰንበት ትምህርት እናያለን። እና ጥያቄውን መጠየቅ እፈልጋለሁ። የሰንበት ትምህርቱ ጳውሎስ አገልጋዮቹን ወደ አብያተ ክርስቲያናት ይልክ ነበር። እንግዲህ በዚህ ጥያቄ ነው የምጀምረው፣ እናንተ ሀሳብ እንድትሰጡት በት ቅዳሜም እሁድም ስላያችሁ ከዛ የሚቀጥል ስለሆነ ከዛ በኋላ በመጨረሻ ላይ እናጠቃልለዋለን ከእናንተ ሰምተን። ጳውሎስ አገልጋዮቹን ወደ ቤተ ክርስቲያናት ይልክ ነበር፣ አገልጋዮቹም ከጳውሎስ ዜና ይዘው ይሄዱ ነበር። ከዚያም በኋላ ከአብያተ ክርስቲያናት ደግሞ ለጳውሎስ ዜና ይዘው ይመለሱ ነበር። በቆላሲያስ 4:7 ሰዓታችን እንድንጠቀም ስላወጣሁት ቆላሲያስ 4:7-9 እንደዚህ ይላል፣ የተወደደ ወንድምና የታመነ አገልጋይ በጌታ አብሮኝ ባሪያ የሆነ ቲኪቆስ ኑሮዬን ሁሉ ያስታውቃችኋል። ወሬያችንን እንድታውቁና ልባችሁን እንዲያጽናና ከእናንተ ከሆነውና ከታመነው ከተወደደው ወንድም ከአኒሲሞስ ጋር ወደ እናንተ የምልከው ስለዚህ ምክንያት ነው። የዚህን ስፍራ ወሬ ሁሉ ያስታውቃችኋል። ይህንን የሰንበት ትምህርቱን እንዲሁም ሳጠና በተለይ የቆላሲያስን ስናይ ጳውሎስ ከሁሉ ነገር ሊናገር የፈለገው ስለዚህ ሰውዬ ነው። ቲቆስ ስለሚባለው ስላደረገው በብዛት እንዲሁም ዋናው የሰንበት ትምህርቱ ሀሳቡ ያ ነው ይላል። እና እዚህ ላይ ምን ይላል? የተወደደ ወንድምና የታመነ አገልጋይ በጌታ አብሮኝ ባሪያ የሆነ ቲቆስ ኑሬን ሁሉ ያስታውቃቸዋል። ወሬያችን እንድታውቁና ልባችሁን እንዲያጽናና ከእናንተ ከሆነው ከታመነው ከተወደደው ወንድም ከአኒሲሞስ ጋር ወደ እናንተ የምልከው ስለዚህ ምክንያት ነው የዚህንም ስፍራ ወሬ ሁሉ ያስተውቃቸዋል። ይህ ከላይ ላለው ጥያቄ ነው። ሁለተኛው ጳውሎስ የቤተ ክርስቲያን አባላት እርስ በእርስ ያላቸውን ግንኙነት ቀጣይነት እንዲኖረው ያበረታታቸው የነበረው በሌሎች በምን መንገዶች ነው? ይህን እንግዲህ አሁን ባነበብኩት ጥቅስ ነው። ሁለተኛው ጳውሎስ ምን አይነት ሰላምታ ነበር የላከላቸው? እነዚህ ሰላምታዎች ምን መልእክት ይዘው ነበር? ሰላምታውን ላንበብላችሁ። ከተገረዙት ወገን ያሉት አብሮ ከኔ ጋር የታሰረ አርሲጥሮኮስ፣ የበርናባስ የወንድሙ ልጅ ማርቆስ፣ ኢዮሲጦስም የተባለ ኢያሱ ሰላምታ ያቀርብላችኋል። ስለ ማርቆስ ወደ እናንተ ቢመጣ ተቀበሉት የሚል ትእዛዝ ተቀበላችሁ። በእግዚአብሔር መንግስት ከእኔ ጋር አብረው የሚሰሩት እነዚህ ብቻ ናቸው፣ እኔንም አጽናንተውኛል ይላል። እነዚህ ሰላምታዎች ምን መልእክት ይዘው ነበረ? ጳውሎስ ምን አይነት ሰላምታ ነበር የላከላቸው? ጳውሎስ የቤተ ክርስቲያን አባላትን እርስ በርስ ያላቸውን ግንኙነት ቀጣይነት እንዲኖረው ያበረታታቸው የነበረው በሌሎች በምን መንገዶች ነው? ይህንን ከእናንተ ልስማና ከዛ የሚቀጥለው ላይ እናያለን።
ሄሎ።
አቤት።
ትንሽ ልሞክር። ጳውሎስ እንግዲህ ከመጀመሪያው ጀምሮ ጳውሎስ ምን አይነት ሰው እንደሆነ ስናስብ ክርስቲያኖችን አሳዳጅ ነበር እና ክርስቶስን ካወቀ ሰዓት ጀምሮ የክርስቶስ ፍቅር በውስጡ የተቀጣጠለ ነው እና ለሌሎችም በፍቅር እንዲመላለሱ ነበር የሚሰዳቸው። ለክርስቶስ ያደረገውን ታላቅነት ስለሚያውቅ እነሱንም ለሌሎችም ሰዎች ሂዱ፣ ወንጌልን ንገሩ፣ ስበኩ እንደማለት ነበር ለሁሉም የሚልከው እና በፍቅር እንድንተሳሰር ላሁላን ነው ምልክት የሚሆንና ጠንካራ የሆነ መሪ እንደነበረ ነው የሚገባው።
እሺ እሺ፣ ቅድስት ተባረኪ። ጥሩ። እሺ፣ ሌላ ሰው? ሀሳብ ያለው
ሰላም የመንዚዬ።
እሺ
እሺ፣ ጣሰው ነኝ። እግዚአብሔር ባርክሽ። ጅማሬውን ሀሳቡን ጥሩ ሀሳብ ስለሰጠሽን እዚህ ክፍል ላይም የሚነግረን ምን አስታወሰኝ፣ ይሄን ክፍል ሳጠና ኢትዮጵያ እያለሁ የተለያየ ቤተክርስቲያን የሚመጡ አገልጋዮች፣ ፓስተሮች ከተለያየ ቤተክርስቲያን ሰላምታ ይዘው ይመጡ ነበረ ለማገልገል በመጡበት ጊዜ። ከዛ ሲመለሱ ደግሞ ሰላምታ ይዘው ይሄዱ ነበረ። ልክ ፓስተር ሴባ ከአዋሳ ታቦር ቤተክርስቲያን ቢመጡ አዲስ አበባ፣ ከዛ ቤተክርስቲያን ሰላምታ ይዘው ይመጣሉ። ለዛ ቤተክርስቲያን ደግሞ ከአዲስ አበባ አንዱ ቤተክርስቲያን ሰላምታ ይዘው እንደመሄድ ማለት ነው። እና ምን ያክል የተሳሰረና አንድነት እንዳለው የሚያጠናክር የሚያበረታታ የፍቅር ግንኙነት እንዳለ ያሳያል ማለት ነው። እና ሐዋርያ ጳውሎስም በጻፈበት በዛ ጊዜ የመጨረሻ የሰላምታ ደብዳቤ እና የሽኝት ደብዳቤ ነበረ እንደጻፈ ነው እዚህ ጋር የሚነግረን ማለት ነው። ለቆላሲያስ ላላየው፣ በጭራሽ ላልጎበኘው ቤተክርስቲያን፣ ነገር ግን አንድነታቸውን ህብረታቸውን እንዲያጠናክሩ ሲጽፍላቸው እንመለከታለን። እንደው እዚህ ከጠቀሰው ውስጥ ለነዛ ለቆላሲያስ ሰዎች የጻፈላቸው ከተገረዙት መካከል ብሎ የጻፈለት አለ። ምን ለማለት ፈልጎ ነው የሚለውን መልእክት ሳነብ፣ ያው የተገረዙት አይሁዳውያን ናቸው የተገረዙት። እነዛን ማን ማን እንደነበሩ እዚህ ላይ ያስቀምጥልናል ማለት ነው። ስም ዝርዝራቸው ያስቀምጥልናል። አርስጥሮክስ፣ ዮስጠስ፣ ዮሐንስ፣ ማርቆስ፣ እነዚህ ሰላምታ ከሱ ዘንድ አብረው እየላኩ እንደነበረ ጠቅሶ ሲጽፍ እንመለከታለን ማለት ነው። እና ሌሎች ደግሞ አይሁድ ያልነበሩ ሰዎችም በመካከላቸው የነበሩትን ደግሞ አብረው የጌታን ስራ መስራት እንዳለባቸው ሲያገናኝ የነበረውን ማንኛውም ነገሮች ችግሮች ደግሞ ለመፍታት የሚያደርገውን ጥረት እንመለከታለን ማለት ነውና ብዙ ግንኙነታቸውን እንዲያጠናክሩ ሲያደርግ እንመለከታለን። እንደዚህ አይነት ነገሮችን ከሌሎች ህብረቶች በተለየና በበለጠ መሆን እንዳለበት እናያለን። ብዙ ባለማችን የምናያቸው የተሳሰረ ኔትወርኪንግ የሆነ ግንኙነት ያላቸው አላማዎች አሉ። በፖለቲካው ይሁን በስፖርቱ ይሁን ይችላል፣ በተለያየ ሊሆን ይችላል። በተለያየ እንትን ያሉትን አሶሲሽኖች ወይም መሰባሰቦች ይጠናከራሉ፣ ይገናኛሉ፣ ይሰባሰባሉ፣ ይበረታታሉ፣ ይደጋገፋሉ። ለምድራዊ ነገር እኮ ነው። የኛ ግን መልእክት ያለን ሰማያዊ መልእክት ያለን ህዝቦች ግን በበለጠው ልንጠናከር፣ ልንገናኝ፣ ልንጎበኛኝ አንዳችን በበለጠ በሰራን ጊዜ ልንደጋገፍ እንደሚገባ ነው ሐዋርያው ጳውሎስም እዚህ ጋር የሚነግረን ማለት ነውና እርስ በርሳችሁ አብሮ ለመስራት፣ ለመገናኘት፣ ለመጠናከር ተጠያየቁ፣ ተገናኙ። ግንኙነታችሁ የተቆራረጠ እንዳይሆን ይላል አይደል? መጀመሪያ ያልተቋረጠ የማይቆራረጥ ግንኙነት ይኖራችሁ። ትስስራችን በክርስቶስ ኢየሱስ መሰረት ከሆነ የተቆራረጠ እንደማይሆን ያሳየናል ማለት ነውና ብዙ ግንኙነቶች ፈጥሮ የጌታን ስራ ተረባርቦ ዳር ማድረስ እንደሚገባን እዚህ ክፍል ያሳየናል የሚለውን ነው እዚህ ክፍል ላይ የተማርኩበት ከሐዋርያው ጳውሎስ ሰላምታ።
እሺ እሺ፣ ጣሰው ይተባርክልኝ። እሺ፣ ሌላ ሰው አለ የሚጨምር ካለ?
ሄሎ።
አቤት ፓስተር።
እሺ፣ ትንሽ ለመጨመር ፈልጌ ነው። አመሰግናለሁ ጣሶም፣ አንቺም ተባረኪ፣ ያገለገሉት ሁሉ ይባረኩ። እና ወደኋላ ለማየት ፈልጌ ነው። በህፃነት ጊዜ ያየሁትን ታሪክ እንዴት አድርጎ ልክ ነው አንቺን እንዳልሽው በዛሬ ዘመን በስልክ በቴሌግራም በኮምፒውተር በተለያዩ ነገሮች ሰው ይገናኛል እና የዚህን ጊዜ ግን ኮሚኒኬሽን ይሄ ግንኙነት ቀላል ስራ አይደለም። ኮኔክቲቪቲ ይላል በቤተክርስቲያን ጋር ያለው አንድነት፣ ቤተክርስቲያንን ከአንዱ ቤተክርስቲያን ከሌላው ጋር መያያዝ ቀላል ነገር አይደለም። አሁን ይሄ ዘመኑ አቆራርጦ ነው እንጂ ተቆራርጠን የጠራ ነው። ድሮ እኔ በደቡብ የማውቀው ጥንት ጊዜ በራ ህፃን ሆኜ ሳለሁ እኔ የማውቀው ይሄ ማህበር የሚባል ነገር አለ። ስምንት ማህበር ምናምን የሚባል ነገር አለ። በእኔ ቋንቋ በጣም አድርጎ ይገልጻል። እና ወላይታ፣ ሀዲያ፣ ከምባታ፣ ሲዳማ ከአርሲ ጋር አብሮ ማህበር አላችሁ፣ አንድነት አላችሁ። ይሄ በየሶስት ወር አሁን ከአንድ ከዚያ አንድ ቤተክርስቲያን ለምሳሌ ስምንት ቤተክርስቲያን ካለ ቤተክርስቲያኑ እያንዳንዱን አንዳንድ ሽማግሌ ወክሎ ይልካል፣ ማህበር ማለት ነው። አንዳንድ ሽማግሌ ከየማህበሩ ከየቸርቹ አንዳንድ ሽማግሌ ወክሎ ወደ ማህበር ይልካል። ይሄ ከየአቅጣጫ መጥቶ የተገናኘው ጉባኤ የአንዷን ቸርች ችግር ይረዳል እና ይጠያየቃሉ። መጀመሪያ ወደ ቃል ስብከት ከመግባታቸው በፊት እስ ከወላይታ የመጣችሁ፣ እስ ከሀዲያ መጣችሁ፣ እስ ከስዳማ መጣችሁ፣ እስ ከአርሲ መጣችሁ እየተባሉ እየተነሱ በቃ የእያንዳንዳቸውን ቤተ ክርስቲያን ታሪክ ይናገራሉ፣ ችግራቸውንም በዚያ ይገልጻሉ። እና ይሄ ምንድን ነው የሚያሳየው? ልክ ሐዋርያው ጳውሎስ ሲያደርግ የነበረው ቴክኖሎጂ በሌለበት ዘመን ሲያደርግ እንደነበረው ባለፈው ባይገርማችሁ ያለፈውን የእሁዱን ሰንበት ትምህርት ዛሬ ሰኞ ነው። የእሁዱን ሰንበት ትምህርት ስናጠና ወንድማችን ፕሮፌሰር ብርሃኑ ሲያስተምረን ይህ ወደ 13,000 ማይል አይ ያ ማይሉን በእግር ሐዋርያው ጳውሎስ እንደተጓዘ ነበር። ያ ማይል ካልኩሌት አድርጓል እሱ ማይልን ያ ማይል በኪሎ ሜትር ምን ያህል እንደሆነ ካልኩሌት አድርጎ በዚያ ሁኔታ ሐዋርያው ጳውሎስ ከሰዎች ጋር ይገናኝ ነበር። በደብዳቤው ይገናኝ ነበር። በጉብኝት ይገናኝ ነበር። በተለያየ መንገድ ይገናኙ ነበር። ስለዚህ ያን ሰንሰለት በዚያ ሰንሰለት ነው ወንጌል እስከዛሬ ድረስ እየተሰራ ያለው። ሌላ ቅርብ ነገር ቅርብ ጊዜ የሆነው ታሪክ ሁላችሁም የምታውቁትን ታሪክ አለ። ደቡብ መንፈሳዊ ያአ በጣም አርጎ ደቡብ መንፈሳዊ ያአ ፓስተር ገብረ ሚካኤል ፓላማ በዚህ በደቡብ ፕሬዚደንት በነበረ ጊዜ ትልቅ ስራ ነው የተሰራው። መንፈሳዊ ያአ ቅድም የጠራቸው አገሮች ከአዲስ አበባ ከየትም ከሰሜን ከደቡብ ከየትም መንፈሳዊ ያገናኛል። ከዚያ ላይ አንዳንድ ጊዜ ራቅ ብለን እንሄዳለን። አንዳንድ ጊዜ በቅርብ ቦታ በተለያዩ መንፈሳዊ የምናደርገው ሀይቆች ባሉበት እንደነ ላንጋኖ እና እንደነ ተለያየ ስፍራ እንደነ አዋሳ እንደዚያ አይነት ነገር ያአ ይደረጋል። በወላይታም ያአ ይደረጋል። በቃ በዚያ ያአ የማይገኝ ወጣት የለም። ልንገራችሁ፣ ሁለት ቀን በእግር የሚጓዙ አሉ። አንድ ቀን ሶሊድሊ በእግር የሚጓዙ አሉ። በተለይ ወጣቶች የትና የት አገር አቋርጦ የሚመጡ አሉ። ወጣቶች በመንገድ ላይ እያደሩ ከቸርች ወደ ቸርች ሄደው እያደሩ ይገናኛሉ። በዚህ አይነት ክርስቲያኖች ይገናኙ ነበር። እንዲያውም ልንገራችሁ፣ ጋውኑ ጊዜ ከሚደረገው ይልቅ ያን ጊዜ ፐርሶናሊ የሚያደርጉት ግንኙነት በጣም ትልቅ ስራ ለወንጌል ይሰራ ነበርና በዚህ ሁኔታ ነው ወንጌል የተስፋፋ ወደኛ የመጣው። ይሄን ምንድነው የዛሬ ሰንበት ትምህርታችን ይሄ መገናኘት ወይም ግንኙነት በእንዲህ ሁኔታ ነው ወንጌል የተሰራ የመጣውና አሁን ደግሞ በተሻለ መንገድ በግንኙነት እየተሰራ ነው ያለው። የድሮውን ለመጠቀስ ፈልጌ ነው። አመሰግናለሁ፣ ጊዜ ወሰድኩብሽ።
አይ ጥሩ ነው ፓስተር ሲባ ተባረኩልኝ። አዎ እውነት ነው። የሰንበት ትምህርቱ ላይ እንደሚለን አሁን ፓስተር እንደጠቀሱት ትናንትና ፕሮፌሰር አንስቶት ይሆናል ምን ያህል ማይል እንደሆነ እሱን አላወቅኩም ነበር። አሁን ነው የተረዳሁት። የግንኙነታቸው መጠንከር አንዳንድ ጊዜ ሄደን ሰዎችን ላለማግኘት በመልእክት ላለማግኘት ሳይሆን የሚቀለው በቴክስት በማድረግ ይቀላል በማለት መልእክታችንን እንልካለን። ግን በአካል መገኘት ከአኒሲሞስ ጋራ የተጓዙበት መንገድ እንደገና ደግሞ ሄደው ምንድን ነው ያሉት? ጳውሎስ ይወዳችኋል፣ ስለ እናንተ ደህንነት ስለ እናንተ ማወቅ ይፈልጋል፣ በመንፈሳዊ ሕይወታችሁ እንዴት እንዳላችሁ። ይህንን ግንኙነት አንደኛ ያጠነከረበትና ለነሱም እንዲጠቅማቸው በአካል በመገኘት በአካል እዛው ቦታ ላይ በመገናኘት ታስታውሳላችሁ፣ የኮቪድ ጊዜ የነበረውን ችግር አይደለም አዋቂዎች፣ ልጆች እንኳን ቤተ ክርስቲያን ሄደው ከልጆች ጋር እንኳን ምን ያህል ናፍቆት እንደነበረ እና ሌላው ደግሞ አይ ሁለተኛው ሐሳቤ ጠፋብኝ። በዚሁ ሐሳብ ላይ ያስኩትን ወደሚቀጥለው ሊሄድ በእነዚህ ሰላምታዎች ጳውሎስ የቤተክርስቲያንን አባላት እርስ በርስ የማያቋርጥ ግንኙነት ረድቷቸዋል። ጳውሎስ ስለ ስራ አጋሮቹ መረጃ ያካፍላቸዋል። ከነዚህም ጥቅሶች ማርቆስ የባርናባስ የወንድም ልጅ እንደሆነ እንረዳለን። ምናልባት ማርቆስ ወደ ቆላሲያስ ሄዶ ሊሆን ይችላል። እነዚህ በተለይ ሶስቱ ሰዎች በሐሳብ ደግሞ ያልተስማሙበት ነበር በዛው በጳውሎስ በእስር ቤት እያለ የተፈጠረውን ማርቆስ ከነሱ ተለይቶ እንዴት እንደሄደ ከዛ እንደገና ደግሞ ተመልሶ እንዴት እንደመጣና ወንጌልን ኢቭን ማርቆስንም እንዴት እንደጻፈልን መጽሐፍ ቅዱሳችን ይነግረናልና እግዚአብሔር እያንዳንዷን ነገሮችን እንዴት እንደሚጠቀምበት የሚጠፋ ነገር የለም ኢቭን ጥሩ በማይመስል ነገር ውስጥ ራሱ ወንጌልን እንዴት ለማዳረስ እንዴት እንደሚጠቀም በዚህ ላይ ያሳየናል እንደገና ደግሞ ብዙ ጊዜ ልዩነት በቤተ ክርስቲያን ውስጥ ይታያል በተለያየ ነገር ሁላችንም 30 አመት ሰርክ ውስጥ የቆየ ሰው ይኖራል ያንን ልምምድ የተለማመደ ከዛ ደግሞ አዲስ ሰው ሲመጣ ደግሞ አዲስ እይታ አዲስ መንገድ የነገሮችን መለወጥ የሚፈልግ ይኖራል ትምህርቱ አንድ ሁሉ ነገር አንድ ያንን ለመቀየር ሳይሆን ይሄ የምናምንባቸውን 28ቱን ለመቀየር ሳይሆን እይታቸው ግን ለየት ስለሚል ግን ይሄንን ልዩነት እንዳይመጣ አንደኛው ነገር የሰንበት ትምህርቱ አሁን ቅድም ቅድስት እንዳለችው ጳውሎስ በዛ በደማስቆ መንገድ ክርስቶስን ከተገናኘ በኋላ በልቡ ውስጥ የክርስቶስ ፍቅር ከውስጥ ወደ ውጭ የሚወጣ አይነት ነገር ነው በሱ ውስጥ እንደ እሳት የሚጠጣጠል ነው እና ለኛም የሰንበት ትምህርቱ የሚመክረን ወደዚህ አንድነት የሚያመጣን በተለይ ወንጌልን ለማድረግ የተለየ ፕሮግራም ማድረግ የተለየ ሐሳብ ማምጣት በጣም የተሻለ ምሳ ፖትላክ በማቅረብ ሳይሆን ይሄንን ክርስቶስን በልባችን ብናደርገው እንደ ጳውሎስ ያለውን ክርስቶስ ፍቅር ከውስጡ ነው ወደ ውጭ የሚወጣው በእኛ ውስጥ ያ መለያየት ላገኘን እንደሚችል የሰንበት ትምህርቱ ያንንም ሐሳብ ያቀርባዋል ለሐሳብ ጥያቄ ካላችሁ ደግሞ እድል ሰጣለሁ ያጠናውት ሌላውን ሐሳብ ሲመጣልኝ ድረስ አቤት
እግዚአብሔር ስለን ጥሩ አድርገሽ ነው ጥሩ አድርጋችሁ ነው ያብራራችሁት የተናገራችሁትና እንዳለው ሐዋርያ ጳውሎስ በደብዳቤ ያባለማቋረጥ እሱ የማይገኝበት ስለሆነ ከዛ ቦታ ለመሄድ ፈቃደኛ ቢሆንም የማይችል ስለሆነ ግዴታ በዛ በደብዳቤው ተናግሯል ገልጿል እና በሐዋርያ ጳውሎስ በዕብራውያን 10:25 በአንዳንዶችም ዘንድ ልማድ እንደሆነው መሰብሰባችንን አንተው እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ ያያችሁ አብልጣችሁ ይሄን አድርጉ ይላልና መሰብሰብን ካንድ ላይ መሆንን የእግዚአብሔር ቃል ይገልጻል እና እግዚአብሔር አምላክ እንደዚህ እንድናደርግኛም መሰብሰብ እንዳልሹ በቴክስት በዛ እንዴት ነው ምንድነው የጥያልን ብዙ ነገር እንትን እንላለንና በአካል መገኘት እንዴት አብልጦ ጥሩ እንደሆነ የእግዚአብሔር ቃል ይነግረናል እና ይሄን እንደማለት
እሺ ማርሽትዬ ተባረክልኝ አዎ በአካል መገኘት አዎ ቀደም አንደኛው የጠፋብኝ ይሄ በአካል መገኘት በተለይ ወንጌልን ለመስራት ገና ይሄን እናደርጋለን ገና ይሄን እናደርግና ከዛ ይሄን እንሰራለን ይሄን እናርገን ከዛ በኋላ ግን ያ ሳይሆን ጊዜ የምንጠብቀው ሳይሆን ጎረቤቶቻችን በሩቅ ውሃ ሰላም የምንለውን በስራችን ቦታ የምናገኛቸውን በነዛ ሁሉ መካከል በህይወታችን ብርሃናችንን ማብራት ይህንን በእኛ ውስጥ ያለው እሳት የሆነውን ወንጌል እንዴት ማካፈል እንዳለብን መናገር እንዳለብን ይህ እውነት ይህ ፍቅር ለእኛ ለራሳችን ገብቶን ክርስቶስ ደቀ መዛሙርት እንድንሆን የሚጠራን ነው። እውነተኛ ደቀ መዛሙርት ከሆንን መልእክታችን ምን እንደሆነ እናውቃለን። እኛም የተለወጥንበትን እናውቃለን። ያንን በማካፈል ያንን ብርሃን ልናበራ እንችላለን። ይሄና ይሄ ሲሆን ይሄንን ማድረግ የምችለው ብለን የምንጠብቀው ነገር እንዳልሆነ ይሄንንም አንደኛው ይናገራል። እንደገና ደግሞ ጳውሎስ በዚህ ላይ የሚናገረው ምንድን ነው? እነዚህን በቆላሲያስ ያሉትን ሰዎች ራሱ አያውቃቸውም። ስለናንተ በሎዶቅያ ስላሉት ፊቴንም በስጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለ ልታውቁ ወዳለሁ። ያለውን ናፍቆት በክርስቶስ የሚገኘውን ጸጋ እንዲያድጉ በክርስቶስ ስር እንዲሰዱ ይህንን ደብዳቤ ሲጽፍ በእነሱ መካከል ያለውን ችግር ስለሰማ በአይኑ እንኳን አላያቸውም፣ ግን ይህንን ደብዳቤ እንዴት ወስዶ እንደሰጣቸው። እንደገና ደግሞ በጣም ደስ የሚለው አንደኛው ታሪክ ከዚህ ውስጥ ሳየው ማርቆስ ከእነሱ ተለይቶ ሄዶ ነበረ። ከዛ እንደገና እንዴት ተመልሶ እንደመጣ እንደተመለሰና ወንጌልን እንዴት እንደጻፈልን በዚሁ የሰንበት ትምህርት ላይ ይናገራል። እና ይሄንን አንድነት እንዳይኖር ማለት አንድነታችንን የሚያጠፋብን ነገር እንዳይፈጠር እዚህ ላይ የሚለው ነገር አለ። በዚሁ በቆላሲያስ ላይ አራት ላይ ከእናንተ የሆነ የክርስቶስ ባሪያ ኤጳፍራ ሰላምታ ያቀርብላችኋል። በእግዚአብሔር ፈቃድ ሁሉን ተረድታችሁና ፍጹማን ሆናችሁ እንድትቆሙ ሁል ጊዜ ስለ እናንተ በጸሎቱ ይጋደላል። የባርናባስ፣ የማርቆስ፣ የቴቆስ ይቅርታ አድርጉልኝ ስሙን በደንብ መጥራት ስላቃተኝ እና የእነዚህ ሁሉ አንድነት የትናየት መንገድ በመሄድ ደብዳቤውን በማድረስ የእነሱንም ልብ በመቅለጥ እና ለሌሎች ለመድረስ ባደረጉት እንዲሁም ለላውዶቅያ በስዕል የሚያሳየው ፒክቸር አለው ከምን ያህል ላውዶቅያ ከዛም ደግሞ ቆላሲያስ ቤተክርስቲያን የዛን ያለውን ርቀት ራሱ እንዴት እየሄዱ ደብዳቤውን ጳውሎስ የሚሰጣቸውን እንዴት ለምዕመናኑ በአካል በመገኘት እንደሚያደርሱ እዚህ የሰንበት ትምህርት ላይ ያስታውቀናል። አንድነታችንን ማጠንከር እንዳለብን ነው ከዚህ የሰንበት ትምህርት የተማርኩት። በተጨማሪ ሌላ ሀሳብ ሰው ካለ እድል እሰጣለሁ።
ሄሎ
ሰላም ፓስተር ሲባ፣ ከዛ ደግሞ ሌላ ደግሞ።
እሺ ይሰማል?
አዎ ይሰማል።
አነባለሁ። አንድ ጥቅስ ማንበብ ፈልጌ ነው። እኔ ከሞስ ያላገኘ ሰው ቦስ ጥሩ ነበር። እሺ አሳጥራለሁ። አንድ ጥቅስ አንድ ጥቅስ ማንበብ ፈልጌ ነው እና 20:28 ላይ በሐዋርያ ሥራ ላይ 20:28 በገዛ ደግሞ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለማንጋው ሁሉና ለራሳችሁ ተጠንቀቁ ይላል ሐዋርያው ጳውሎስ ሲናገር። እና ሐዋርያው ጳውሎስ ከመታሰሩ ከመጨነቁ ከመጎዳቱ ይልቅ የአባላት ጉዳይ የናሳት ጉዳይ የቤተክርስቲያናት ጉዳይ በጣም አርጎ ያስጨንቀው ነበር። እና ለመንጋውና ለራሳቸው ተጠንቀው መንጋው ቤተክርስቲያን እኛ ጋር ከዚህ ምንድን ነው የምንማረው? በቤተክርስቲያናችን በምናገለግልበት ጊዜ በተሰጠን ኃላፊነት ለኃላፊነት እንዴት አድርገን ቤተክርስቲያኑን ማስተዳደር እንዴት መውደድ እንዳለብን በተለይ በተለይ ፐርሶናሊ ይሄ የሆነ ግንኙነት ከሰው ጋር ፊት ለፊት መታየት እንዴት ጠቃሚ እንደሆነ ከሐዋርያው ጳውሎስ ሕይወት ብዙ እንማራለን። ስለዚህ ዛሬም እኛ ያለን ለቤተክርስቲያናችንና ለመንጋው መጠንቀቅ እንዳለብን የዛሬ ሰንበት ትምህርት የበለጠውን ይሄ ሰንበት ትምህርት እንዳለ የበለጠውን ስለ ቤተክርስቲያናት አባልነት ስለ አባላት እንድንጠነቀቅ ለነፍሳት እንድንጠነቀቅ እያስተምራል አሉ። ይህን ለማለት ፈልጌ ነው። አመሰግናለሁ።
እሺ ፓስተር። እሺ ጣሰው።
ያ እግዚአብሔር ባርክ ፓስተር። አንዱ ከምለው አንዱ እሱ ነው። በየቤተክርስቲያናችን ያለውን ምዕመናናችን እርስ በርሳችን የምንታየበት በምን ሁኔታ ነው? ልክ ሐዋርያ ጳውሎስ በቆላሳስ ቤተክርስቲያን ያሉትን ልዩነት እንዳይፈጥሩ አይሁድ የሆኑና ባልሆኑት መካከል ልዩነት እንዳይፈጠር ግን ነገር ግን በግንኙነት ጥሩ ግንኙነት ፈጥረው የጌታን ስራ እንዲሰሩ ሲያበረታታቸው ሲያጠናክራቸው እንመለከታለን። እንደዚሁም በቤተክርስቲያን ውስጥ እንዳለው ምዕመናን ከመጠበቅና ከመጎብኘትም በተጨማሪ ከቤተክርስቲያን አልፎ ደግሞ ሌላ ቤተክርስቲያን ደግሞ ምን ላይ ነው ያለችው? በምን እየሄደች ነው? የጌታን ስራ እየሰራች ነው ወይ ብሎ እርስ በርሱ መተሳሰቡና መጠያየቁ ብዙ ጊዜ የሚታይ እንዳልሆነ ማለት የሚታይ እንዳልሆነ ይሰማኛል። ኢትዮጵያም በሆንኩበት ጊዜ ሁሉም የራሱን ቤተክርስቲያን በቃ አንድ ሴምሲ ቤተክርስቲያን ነበርኩኝና ሴምሲ ቤተክርስቲያን ማጠናከር በቃ የዛ ያሉት ምዕመናነት እንትን ማድረግ ነው እንጂ በሌላ ያሉት ቤተክርስቲያን ላይ እንዴት ናቸው? በምን ልናግዝ እንችላለን? ፍሉሃም እንደዛው እንደዛ ነው እንጂ የጠነከረ የእርስ በርስ ግንኙነትን ብዙ ነገሮችን የሚታይበት ሁኔታዎችን እያየን አይደለም። አሁንም ባለንበት በዚህ በውጭ ዓለምም እንደዛው ነው። በቃ አሁን እዚህ በኢስት ኮስት ያለው በሌላ ስቴት ያሉትን ምን ላይ ናቸው? በምን ሲጠናከሩ ምዕመናኖቹ ብሎ የሚጎበኝበት የሚሰራበት አሰራሩም አጠቃላይ የሌለንበት ሁኔታዎች ይመስለኛል። እና ጠላት በብዙ መከፋፈሎችን እየከፋፈለ ከአመጣጡ ከሰሜን፣ ከደቡብ፣ ከምዕራብ፣ ከምስራቅ፣ በቋንቋ፣ በዘር፣ በተለያየ ነገሮችን እየከፋፈለ ቤተክርስቲያን የተሰጣትን መልእክት በትክክል እንዳታዳረስ የሚያደርግበት ሁኔታዎች እንዳሉ ያሳየናል። ቤተክርስቲያን የእግዚአብሔር ቤተክርስቲያን ከሰማይ ጋር እንዴት እንደምትዋሃድ ተምሳሌት ነች እኮ። ያቺ ተምሳሌት የተሰጣትን መልእክት አለች። ያ የሶስቱን መላእክት መልእክቶችን በአንድ ቤተክርስቲያን አይደለም ቢሰጥ በጋራ ሁሉም ቤተክርስቲያን ተባብሮ እጅ ለእጅ ተያይዞ የሚሰራበትና ያን የሚያውጅበት ጊዜ ነው የመጣው እንጂ በሁሉም የራሱን ጎጆ ቀልሶ ለምድራዊ ብቻ የሚኖርበት እንዳልሆነ ያን የእግዚአብሔር መንፈስ ሊያሳስበን ይገባል የሚል ነገር ከዚህ ቃል መጥቶልኝ ነው። እግዚአብሔር መንፈስ ቅዱስ ያሳስበን፣ እግዚአብሔር ይርዳን፣ ያን የአንድነትና የህብረት ስራዎች የምንሰራበት ጊዜ ያምጣልን ብዬ ጸልያለሁ። ጌታ ይባርካችሁ።
አሜን። ጣሰው፣ ያ እውነት ነው። እግዚአብሔር ይርዳን። ያው አሁንም ቅድም የሚያነበብኩት በምዕራፍ ሁለት ጳውሎስ የቆላሲያስን ምዕመናን አላያቸውም አያውቃቸውም ነበረ። ይህ ግድ ስለሚለው ነው ማለት ነው። እኛም አንደኛም ሌላው የምንወስደው ነገር ምንድን ነው? ስለ ሌላው ግድ ሊለን ቤተክርስቲያናችንም ባይሆን በያለንበት ቤተክርስቲያን ያሉን ከሌላው ያለውን ስለነዛም ግድ እንዲለን ያሳስበናል። እግዚአብሔር ይርዳን። ሰይጣን በእግዚአብሔር ቤተክርስቲያን ውስጥ ሰላም እንዳይኖር ይሰራል። ቤተክርስቲያናችንን በዓለም አቀፍ ደረጃ እያደገች ስትሄድ በብዙ መልኩ ለውጥ ይታይባታል። በእነዚህ ለውጦች ስታልፍ ሰይጣን ቤተክርስቲያንን በመዋጋት ሁላችንም በሚጎዳ መልኩ ሰላምን፣ አንድነቷን ለማደፍረስ ይሞክራል። ይላልና ይህ አንድነታችን የሚያስፈልገን ከዚህም አንጻር ነው ማለት ነው። እያንዳንዳችንን እንዴት ነፍ እንዴት ነሽ የሚለውን ሰይጣንን ልንዋጋበት ከምንችልበት አንደኛው መንገድ ነው ማለት ነው። እግዚአብሔር ይርዳን። ፓስተር ሲባ በጸሎት ተጠቁልናል።
ይሰማል?
አዎ።
ምስጋና ለሰራዊት ጌታ እግዚአብሔር ሰማይና ምድር ፈጣሪ የምትወደን በዚህ በመጨረሻ ዘመን ይሄንን መሰላውን የሚሞርዳውን የሚለወጣውን የሚያድሳውን ይሄንን ቃል እንድንማር እግዚአብሔር ይሄንን አንድነት በዚህ እንድንተባበር እንድናገለግል እግዚአብሔር ስላረከን ክብር ለአንተ ይሁን፣ ምስጋና ለአንተ ይሁን። አሳበ ሰጥቶተን ያስተማረችን ኢታችን የምትመራውን ኢታችን በዝማሬ የሚያገለግሉትን ሁሉ በናዝሬቱ በኢየሱስ ክርስቶስም ጌታ ሆይ ከዚህ ቀደም ሲትባርክ እንደነበርከን ሁሉ እንድትባርከን ፈቃድ ይሁን። ልክ እንደ ሐዋርያው ጳውሎስ በቋንቋ ሳይሆን በወጋ ሳይሆን በመገረዝ ባለመገረዝም ሳይሆን ጌታ ሆይ ያን አይነት ጥላቻ ሁሉ አስወግደን በአንድ መንፈስ በአንድ በካል ሆነን ጌታ ሆይ ወንጌልን በማሰራጨት እንደተነገረው የሶስቱን መላእክት መልእክት በማዳረስ ቤተ ክርስቲያኒቱን በፍቅር ሰንሰለት በማያያዝ አንድ ላይ እንደዚህ ሆነን ጌታ ሆይ አንተ ስትመጣ አንተን ክርስቶስን ለማየት እንድንችል እግዚአብሔር እንድትረዳን ፈቃድ ይሁን። በዚህ በስተመጨረሻ ላይ ሁላችንም የምንለምን የምንጠይቅህ ነገር ብኖር እግዚአብሔር ይህን ወንጌል ለማዳረስ ችግሩን ፈተናውን ሁሉ ለመቋቋም እንድንችል በዚህ በስተመጨረሻ ለምንገኝ ለእኛ የኋላኛውን ዝናብ ያስፈልጋል። ይህን የኋላኛውን ዝናብ ኢየሱስ ክርስቶስ ሆይ አንተ ለእኛ እንድሰጠን ጌታዊ በራችን ከፍተን ራሶቻችን አዘጋጅተን በጸሎት በርትተን የኋላኛውን ዝናብ እንድናገኝና በዚህ በበለጠ መንገድ ወንጌልን ለማሰራጨት እንድንችል ኃይልና ጉልበት እንድትሆንልን ፈቃድ ይሆን። በዚህ ዙሪያ የሚገኙትን ወንድሞችን እህቶችን ነፍሳትን ሁሉ አንተ ባርክ። ከእኛ ጋር አሁን በሰላም አሳደረን በሰላም አውለን ስለሰማን ተባረክ። በናዝሬቱ በክርስቶስ ኢየሱስም አሜን
አሜን አሜን። ተባረኩ። ቅድስት ይግዚን ላንቺ ተጣለው መጥይ ተባረኩ።
አሜን አሜን። እግዚአብሔር ይባርክሽ የመንዝዬ፣ እንዲሁም በሐሳብ በጥያቄ ቀረባችሁ ሁሉ እግዚአብሔር ይባርካችሁ። እንግዲህ ለተማርነው መኖር እንድንችልና የጥንቱን ሃይማኖት ሊሰጠን እግዚአብሔር አሁንም ሳይሆን ጥንት የነበሩትን እያስተዋልን እንድንሄድ በየቤተክርስቲያናችን ደግሞ የአንድነት ጊዜ እንድንኖረን እንድናጠናክር በያለንበት በቤታችንም በውጭም አንድ አይነት ሰዎች መሆን እንድንችልና እግዚአብሔር እንዲረዳ መንፈስ ቅዱስ ሁላችንም በጸሎት እንሁን ለማለት ፈልጋለሁ። አሁን መዝሙር እህታችን ማርሼት ታገለግላለች። እግዚአብሔር ይባርክሽ ማርሼት።
አሜን አሜን። እግዚአብሔር ይባርክሻችንም እህቴ። ጌታ ይባርክ ጸጋውን ያብዛልሽ። እንደውም ተጨማሪ ሀሳብ የሰጣችሁ ሁሉ እግዚአብሔር አምላክ ይባርካችሁ ጸጋውን ያብዛላችሁ። እኛም እንደተማርነው መመላለስ እንድንችል እንደሱ ፈቃድ እግዚአብሔር አምላክ ይርዳን። ለጌታ ክብር እንዘምራለሁ። አሻግረስናዬው ጉዟችንን ጽዮንን ለመድረስ የሚቀረንን ከባድ ይመስላል ከቶም አይቻለን፣ ጌታ ግን ስላለን እንችላለን። ይቻላል ይቻላል ይቻላል፣ ከኢየሱስ ጋር ይቻላል። የተራራው ጉዞ በጌታ ይዘለቃል። ይቻላል ይቻላል ይቻላል፣ ከኢየሱስ ጋር ይቻላል። የተራራው ጉዞ በጌታ ይዘለቃል። አሁን ያለብን መከራና ስቃይ ከጌታ ቤት ረፍት ጋር ሲተያይ
ምንም አይደለም በጣም ጥቂት ነው በጌታ ኃይል የሚዘለቅ ነው ይቻላል 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 ከኢየሱስ ጋር ይቻላል የተራራው ጉዞ በጌታ ይዘለቃል ይቻላል 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 ከኢየሱስ ጋር ይቻላል የተራራው ጉዞ በጌታ ይዘለቃል በስጋ ከባድ መስሎ ቤታየን የተራራው ጉዞ ቢያስፈራራንም ሕይወታለበትና የዘላለም እንታገላለን በወቀልደለም ይቻላል 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 ከኢየሱስ ጋር ይቻላል የተራራው ጉዞ በጌታ ይዘለቃል ይቻላል 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 ከኢየሱስ ጋር ይቻላል የተራራው ጉዞ በጌታ ይዘለቃል አርካሚውን ጉዞ ያንን ተራራ እንወጣዋለን ምንም ሳንፈራ ከኛ ጋር ያለ ከሁሉ ይበልጣል ስሙም ኃያል ንጉስ ይባላል ይቻላል 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 ከኢየሱስ ጋር ይቻላል የተራራው ጉዞ በጌታ ይዘለቃል ይቻላል 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 ከኢየሱስ ጋር ይቻላል የተራራው ጉዞ በጌታ ይዘለቃል የተራራው ጉዞ በጌታ ይዘለቃል
አሜን አሜን እግዚአብሔር ይባርክሽ ጸጋውን ያብዛልሽ ሁሉ ነገር ከኢየሱስ ጋር ይቻላል እግዚአብሔር ይመስገን እንግዲህ የዛሬው ቅርታ በቃል የሚያገለግለን ወንድማችን ወንደሰን ይሆናል። እዚህ ጋር ያለው ወንደሰን የሚል ነው። ወንደሰን አለ?
ወንድዬ ዛሬ አልተመቸውም ቅድስትና እኔ አገለግላለሁ ዳንኤል ነኝ።
እሺ ዳንኤል እንኳን ደህና መጣህ እግዚአብሔር ይባርክህ።
አሜን አሜን እግዚአብሔር ይስጥልኝ አንቺም ተባረኪ እህቴ ማርሸትንም እግዚአብሔር ይባርክሽ ለማለት ፈልጋለሁ ለመልካሙ መዝሙር ሰንበት ትምህርቱ በጣም ጥሩ ነበረ እግዚአብሔር ይመስገን ስለዚህ ስለ አንድነት በአካል ተገናኝቶ ስለመገናኘት ስለመነጋገር ፓስተር ሴባ የተለያዩ በአገር ቤት የሚደረጉ ኮንፈረንሶችን ሲያነሱ አሁን እዚህም ኮንፈረንስ እንደምናደርግ ማስታወቂያ እየተነገረ ነውና ያንን ሁላችንም ልብ እንድንል ነው በአንድ ላይ ከወንድሞች ከእህቶች ጋራ በድምጽ ብቻ ምናውቃቸውን በአካል ደግሞ ስንገናኝ ምን ያህል እንደሚያስደስት ያለፈው 2 አመት የተገናኘን ጊዜ ብዙዎች ተረድተዋልና ስለዚህ እያንዳንዳችሁም እንዳያመልጣችሁ አንድ ሶፍትዌር የሚሆን ጊዜ አለ ከዚህ በኋላ ለዛ እንድትጸልዩበት እንድትዘጋጁ እግዚአብሔር እንድትጠይቁ እግዚአብሔር ያዘጋጃል እና በገንዘብም ይሁን በሌላም እግዚአብሔርን ጠይቁ የምትችሉ ሁሉ ከወንድሞች ከእህቶች ጋራ መገናኘት በዛ ስብሰባ ተካፋይ ብትሆኑ ብዙ በረከት አለው ቅድም የተዘረዘሩት ጳውሎስ ያለው ነገር ሁሉ በዛ ይገኛል ልክ እንደ ደቀ መዛሙርት በአንድ ላይ እንጀራ መቆረስም ይቻላልና ለዛ አደራ ያልኳችሁ ነው በዛ ውስጥ ስላለውና አንዳንድ ነገሮችን ስለማውቅ ነው ይሄንን አደራ የምላችሁ። ወደ ምሽቱ የመጽሐፍ ቅዱስ ጥናት ከመግባታችን በፊት በጸሎት እንጀምር። ቅዱስና ማህሪ ይሁን የሰራዊት ጌታ እግዚአብሔር ሆይ እጅግ አድርገን እናመሰግናለን። ጌታ አባታችን ሆይ ሰማያትን ምድርን ሁሉ ፈጥረህ እኛን ልጆችህን ደግሞ በእጆችህ አበጀህን። ያንተ የሆነውን እስትንፋስ ሰጠህን። ጌታ አባታችን ሆይ ይህን ያህል ወደድከን። እኛ ብናመጽም ብናስቸግርህም አንተ ግን መተኪያ የሌለውን አንድ ልጅህን ጌታ ኢየሱስ ክርስቶስን ለእኛ ስትል አሳልፈ ሰጠህ። በሱ ቁስል እኛ ተፈወስን። ስለዚህም እጅግ አድርገን እናመሰግንሃለን። አባታችን ሆይ እነሆ ደግሞ በዚህ ሰዓት ያንን ፍቅር ያንን ታላቅነት ወገኖቼ መማር ፈልገው ማወቅ ፈልገው ወደ አንተ መጥተዋል። ስለዚህ መንፈስህ እንዲያስተምራቸው በዚህ ሰዓት እለምንሃለሁ። ከስጋና ከደም ሳይሆን አንተ እንድትናገረን መንገዱን እንድታሳየን በዛም መኖር እንድንችል እንድትረዳን እንማጸናሃለን። ምሽቱን መልካም አድርግልን። በናዝሬቱ በኢየሱስ ስም አሜን። ዛሬ ብቻ ሳይሆን እንግዲህ እንደ እግዚአብሔር ፍቃድ በተከታታይ ከማቴዎስ ምዕራፍ 5 ላይ ያለውን እንድናይ እፈልጋለሁ። ጊዜው በፈቀደልን መጠን እያንዳንዱን ወይ ሁለቱን እንመለከታለን እና ማቴዎስ ወንጌል ምዕራፍ 5 ሁላችንም በጣም የምናውቀው የተራራው ስብከት የሚባለው ነው እና ቁጥር 1 እና 2 ላይ ምን ይላል? ብዙ ሕዝብ እንደተሰበሰበ ባየ ጊዜ ወደ ተራራ ወጣና ተቀመጠ። ደቀ መዛሙርቱም ወደ እርሱ መጡ፣ እንዲህም እያለ ያስተምራቸው ጀመር ይላል። እንግዲህ ጌታ ኢየሱስ ክርስቶስ በዚህ ምድር በነበረበት ጊዜ ስራውን ሲጀምር በማስተማር ነው። ታላቅ መምህር ነው። ሰዎች በትምህርቱ እጅግ ይደነቁ ነበር። እንደ ባለስልጣን ነበር የሚያስተምራቸው ይላል። ምክንያቱም ያውቀዋል እያንዳንዱን ነገር። በጸሎት ተግቶ ከአባቱ ጋር ተገናኝቶ ለቀን የሚሆነውን ዝግጅት አድርጎ ነው የሚመጣው። ስለዚህ እያንዳንዱን ነፍስ ይነካ ነበር። ስለዚህ ብዙ ህዝብ ወደሱ ተሰበሰበ፣ ብዙ ህዝብ ወደሱ መጣ። ቦታው ስላልበቃ ወደ ተራራማ ቦታ ነው የሄዱት። እሱ ከፍ ያለ ቦታ ላይ ሆኖ በጣም ብዙ ህዝብ እንደነበረ መጽሐፍ ቅዱሳችን ይናገራል። ከዛ በኋላ ያስተምራቸው ጀመር ይላል። በጣም ልዩና የሚደንቅ ትምህርት ነበረ የሰጣቸው። ከዛ ውስጥ ቁጥር 3 ላይ ያለውን ዛሬ እንድናይ ይፈልጋለሁ። ቁጥር 3 ምንድነው እሱ የሚለው? በመንፈስ ድሆች የሆኑ ብፁዓን ናቸውና መንግስተ ሰማይ የነርሱ ናትና ይላል። እንግዲህ ይሄንን ዝም ብለን በቀጥታ ከወሰድነው እንዴት ድሃ የሆነ ሀብታም አይገባም፣ በጣም ምስኪን የሆነ ብቻ ነው ወደ መንግስተ ሰማያት የሚገባው የሚል እንደምታ ያለ ይመስላል። እንደዚህ በመንፈስ የሆኑ የሚለው ብፁዓን ናቸው
ዳኒ ይቆራረጣል። ሄሎ ድምፅ ይቆራረጣል።
እሺ ቆይ ልሞክር ይሄንን።
እሺ
አሁንስ እንዴት ነው ቅድስት?
ጥሩ ነው።
ይሰማል? እሺ 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 ደርስተልኝ። እንግዲህ በመንፈስ ድሆች የሆኑ ብፁዓን ናቸው ይላል። ብፁዕ የሚለው ሰማያዊ በረከትን ያገኙ የሚል ነው። ሌላኛው ትርጉም ያገኘሁት ደግሞ ስለዚህ ብፁዕ የሚለውን ነገር ሲገልጽ ደስታ፣ ይሄ ደስታ ግን እዚህ አሁን የምናየውን አይነት ደስታ ሳይሆን ከውስጥ የሆነ በጊዜያዊ ሁኔታ ላይ የተመሰረተ ሳይሆን ከመንፈስ የመነጨ ደስታ ብሎ ነው የሚያስቀምጠው ብፁዕ የሚለው እና እነዚህ መንግስተ ሰማያትን ይወርሳሉ። ምን አይነት? በመንፈስ ድሆች የሆኑ። ይሄን ሲለን በመንፈስ ድሃ የሚለው በመንፈስ ከመታበይና በራስ ብቃት ከመተማመን ጋር ተቃራኒ የሆነ ማለት ነው። እነዚህ ሰዎች ሁሉ ነገር አለኝ፣ በመንፈሳዊ ነገር ከኔ የተሻለ ማን አለ፣ ሁሉ አለኝ ብለው በራሳቸው የሚተማመኑ የራስ ብቃት አለኝ ብለው የሚያስቡ ሳይሆኑ ራሳቸውን ዝቅ ያደረጉ ሰዎች ማለት ነው። አንዳች ነገር ያስፈልገኛል፣ በመንፈሳዊ ነገር እርዳታ ያስፈልገኛል፣ ሊረዳኝ የሚገባ ያስፈልጋል ብለው የሚያስቡ ናቸው። እነዚህ ሰዎች የሚያስፈልገኝ መንፈሳዊ ነገር አለ፣ ያንን መንፈሳዊ ነገር ለማግኘት የሚተጉ እንደሌላቸው መጀመሪያ ያውቃሉ። ስለዚህ ያንን ለማግኘት ደግሞ ይተጋሉ። እዛ ላይ ነው እንግዲህ በረከት የሚያገኙት ማለት ነው። ከራሱ ሳይሆን ከሌላ ምንጭ፣ ያውም ደግሞ ከመንፈስ የሚጠብቅ ማለት ነው። ይህም በረከት ወይም ደግሞ ድህነቱን የሚቀርፍለትን ነገር ከሌላ ምንጭ የሚጠብቅ ከመንፈስ የሚጠብቅ ሰው ማለት ነው። ሁሉ አለኝ ምንም አያስፈልገኝም የሚል አይደለም። ብዙ ጊዜ ትልቁ ችግራችን በራስ መተማመን ነው። እኔ እንደዚህ ነኝ፣ እኔ የዚህ አይነት ሰው ነኝ ብለን ራሳችንን እንስላለን። ከዛ በኋላ ወደ ሌላው ደግሞ እንመለከታለን። ሌላውን እናይና ከራሳችን ጋር ማወዳደር እንጀምራለን። ለዚህ ማጣቀሻ የሚሆነን በሉቃስ ወንጌል ምዕራፍ 18 ከቁጥር 9 እስከ 14 የተጠቀሰ ታሪክ አለ። እዛ ላይ ጌታ ኢየሱስ ክርስቶስ ነው ያንንም የተናገረው እና ይህንን ሐሳብ በደንብ የሚደግፍልንና የሚያብራራልን ታሪክ ነው። እንደዚህ ይላል ሉቃስ ምዕራፍ 18 ከቁጥር 9 እስከ 14 አነባዋለሁ። ራሳቸውን እንደ ጻድቃን በመቁጠር ለሚመኩና ሌሎችን በንቀት ዓይን ለሚመለከቱ ሰዎች እንዲህ ሲል ይህን ምሳሌ ነገራቸው ይላል። እንግዲህ ከላይ ያለውን ስንመለከት ራሳቸውን እንደ ጻድቃን የሚቆጥሩ ሌሎችን ግን በንቀት ዓይን የሚመለከቱ፣ ይሄ መንፈሳዊ ሀብታም ነኝ ብሎ የሚያስብ ሰው ማለት ነው። ቁጥር 10 እንደዚህ ይላል፣ ሁለት ሰዎች ሊጸልዩ ወደ ቤተ መቅደስ መጡ። አንዱ ፈሪሳዊ ሌላው ቀረጥ ሰብሳቢ ነበሩ። ፈሪሳዊውም ቆሞ ስለ ራሱ እንዲህ ሲል ይጸልይ ነበር፣ እግዚአብሔር ሆይ እኔ እንደ ሌላ ሰው ሁሉ ቀማኛ፣ አመፀኛ፣ አመንዝራ፣
ይልቁንም እንደዚህ ቀረጥ ሰብሳቢ ባለመሆኔ አመሰግናለሁ። በሳምንት ሁለት ጊዜ ጾማለሁ። ከማገኘውም ሁሉ አስራት አወጣለሁ። ቀረጥ ሰብሳቢው ግን በርቀት ቆሞ ወደ ሰማይ ቀና ብሎ ማየት እንኳን አልፈለገም። ነገር ግን ደረቱን እየደቃ እግዚአብሔር ሆይ እኔን ኃጢአተኛውን ማረኝ ይል ነበር። እላቸዋለሁ ከፈሪሳዊው ይልቅ ይህኛው በእግዚአብሔር ዘንድ እንደ ጻድቅ ተቆጥሮ ወደ ቤቱ ተመለሰ። ራሱን ከፍ ከፍ የሚያደርግ ሁሉ ዝቅ ይላልና፣ ራሱን ዝቅ የሚያደርግ ግን ከፍ ይላልና ይላል። ስለዚህ በመንፈስ ድሃ የሆኑ በመንፈስ ራሳቸውን ዝቅ የሚያደርጉ እያለን ነው በማቴዎስ ላይ ሲያስተምረን። እዚህ ላይ ሁለቱን ሰዎች ስንመለከት ትልቅ ልዩነት አላቸው። አንዱ ፈሪሳዊ ነው፣ የሃይማኖት ሰው ነው። በሃይማኖት በጣም ብዙ የተመራመረ ያወቀ ያጠና ሰው ነው። ስለዚህ ብዙ ስላወቀ ብዙ ስላጠና ብዙ ስለተረዳ ከዛ ውስጥ ግን የተወሰነ ነገር ሳተ። በመንፈሱ ኩራት መጣበት። በመንፈሱ ድሃ መሆን አልፈለገም። ስለዚህ ምን አደረገ? የራሱን ጽድቅ ይቆጥር ጀመረ። ቀማኛ አይደለሁም አለ። አመፀኛም አይደለሁም አለ። አመንዝራም አይደለሁም አለ። እንደውም በጣም የሚያስደነግጠው እጁን እየጠቆመ እንደዚህም ቀረጥ ሰብሳቢ አይደለሁም፣ ስለዚህ አመሰግናለሁ። እነዚህን ነገሮች እግዚአብሔር አምላክ የሚጸየፋቸው ነገሮች ናቸው አሁን የተዘረዘሩት በሙሉ። ይሄ ሰው እነዚህን ነገሮች ባለማድረጉ ታላቅ ነገር ነው ያደረገው፣ መልካም ነገር ነው ያደረገው። ነገር ግን የእሱ ውድቀት ምንድን ነው? እሱ ይሄንን ባለማድረጉ የራሱን ጽድቅ ከፍ አደረገ። እነዚህን ሁሉ በራሱ ያደረገ መሰለው። የእግዚአብሔር ጸጋ እንደረዳው፣ የእግዚአብሔር መንፈስ እንደረዳው ይሄ ሰው ረሳ። ሌሎ ያም እኮ ቀራጭ እሱ ያላወቀው ነገር በመንፈስ ደሃ መሆኑን ተረድቶ ወደሚረዳው ሰው መጣ። ማድረግ ስለማይችል መፈጸም ስለማይችል አንተ ፈጽምልኝ ብሎ ማንነቱን ተረድቶ ወደ እግዚአብሔር መጣ። ስለዚህ የመጀመሪያው ሰው ወይም ይሄ ፈሪሳዊ ሰው ሁሉ አለኝ ምንም አያስፈልገኝም የሚል አይነት ነው። ቀራጩ ግን ምንም የለኝም፣ በጣም ጎስቋላና ድሃ ነኝ፣ ስለዚህ እርዳኝ፣ ያንተ መንፈስ ያግዘኝ በማለት ወደ ክርስቶስ መጣ፣ ወደ እግዚአብሔር መጣ፣ ወይም ሐሳቡን ጸሎቱን አቀረበ። ራሴን ማዳን አልችልም፣ ወይም በስራዬ አልድንም፣ የራሴ የሆነ ጽድቅ የለኝም የሚል ሐሳብ ነው ያቀረበው። የመጀመሪያው ሰው ግን ምንድን ነው እሱ ያለው? ይሄ ፈሪሳዊ ራሴን ማዳን ችያለሁ፣ በስራዬ ምንም አይነት ስህተት የሚወጣልኝ ሰው አይደለሁም፣ የራሴ የሆነ ጽድቅ አለኝ፣ ምንም አያሻኝም የሚል አይነት ሐሳብ ይዞ የመጣ ሰው ነው። ስለዚህ ጌታ ኢየሱስ ክርስቶስ የተራራውን ስብከት ሲጀምር መጀመሪያ ያመጣው ይሄንን ነገር ነው። ሁሉም ሰው ራሱን ዝቅ እንዲያደርግ፣ ከዛም በኋላ ደግሞ የህይወት ምንጭ ከሚሰጠው ከሱ እንዲቀበል፣ ያንን እንዲጠጣ፣ ኩራት የሚባለውን ነገር ወደኋላ እንዲያስቀር፣ እንዲተው። እኔ ይሄ ስላለኝ በዚህ እኮራለሁ
የሚለውን ነገር ሰው ወደ ኋላ እንዲተው። ይሄ ስለ ኩራት እንደውም እንነጋገር። አንድ ቦታ ምን ይላል? ኩራት እኔ ከሌላው ሁሉ የተሻልኩ ነኝ ይላል ይላል። እንደገና ኩራት ምን ይላል? ኩራት እኔ እርዳታ አያሻኝም ይላል። እነዚህ ሁለት ሐሳቦች በመንፈሳዊ ነገር ላይ በጣም አደጋ የሚያስከትሉ ናቸው። በተለይ እኔ ከሌላው የተሻልኩ ነኝ የሚለው ይሄ እንግዲህ ከኩራት ጋር የሚያያዝ ነው። እኔ ከሌላው የተሻልኩ ነኝ የሚለው በምን መመዘኛ ነው? ወገኖቼ የኔና የእናንተ ጽድቅ በክርስቶስ ያገኘነው ነው፣ በራሳችን አይደለም። ሌሎቹ ሰዎች እንደኛው ያ እድል ቢሰጣቸው ከዚህ ግሩፕ ጋር መቀላቀል ይችላሉ። ምናልባት እኛ ወይ በደንብ ወንጌልን አልነገርናቸውም፣ አልመሰከርንላቸውም፣ ወይም ደግሞ ትክክለኛውም ነገር አላገኙም። አንዳንዱ ደግሞ ሰምቶም አውቆም ልቡን አደንድኖ መሄዳል። ነገር ግን በምንም አይነት በምንም መስፈርት እኔ ከከሌ የተሻልኩ ነኝ ሳይሆን፣ እግዚአብሔር ሆይ አንተ እርዳኝ፣ የበለጠ አጽናኝ፣ የበለጠ አቁመኝ ማለት ነው የሚያስፈልገው። እኔ እርዳታ አያሻኝም የሚለው ሌላው የኩራት ባህሪ ነው። ይሄ ትልቅ ችግር ነው። ምክንያቱም ረዳታችን ሁሌ ከጎናችን ነው። ረዳቴ ከየት ይመጣል ብሎ ዳዊት ጠይቆ ነበር። ሰማይና ምድርን ከፈጠረ የኛ ረዳት እሱ ነው። ምንም አያስፈልገኝም በራሴ ቆማለሁ የምንለው ከሆነ ይሄ ትዕቢት ኩራት የተሞላበት አነጋገር ነው። ሁል ጊዜም የመንፈስ ቅዱስ እርዳታ ያስፈልገናል። እግዚአብሔርም ይሄን ለማድረግ ዝግጁ ነው። እኛ ከጠየቀን እሱ ይህንን ይፈጽማል። እስቲ ራእይ ምዕራፍ 13 ላይ ቁጥር 17 እና 18ም ከዚህ ጋር ተመሳሳይ ሀሳብ አለው እና እሱንም እንድናይ እፈልጋለሁ። ዮሐንስ ራእይ እንግዲህ ለነዚህ ለሰባቱ አብያተ ክርስቲያናት የተጻፉ መልእክቶች ናቸው። እና ለላዶቅያ ወይም አሁን ላለንበት ቤተ ክርስቲያን የተሰጣት መልእክት አለ። ቁጥር 17 እና 18 እንደውም ሁሉንም ባነበው ጥሩ ነው። ከ14 ጀምሮ ለላዶቅያ የተሰጠውን በጣም የምፈልገው 17 እና 18 ነው፣ ግን ሐሳቡን በደንብ እንድናገኘው ከቁጥር 14 እስከ 22 ያለውን አነበዋለሁ።
ይቅርታ ዳንኤል፣ ምዕራፍ ምንድን ነው? ምን ላይ ነው?
ምዕራፍ 3 የራእይ መጽሐፍ የመጨረሻው የዮሐንስ ራእይ ምዕራፍ 3 ከቁጥር 14 ጀምሮ ነው የማነበው። በላዶቅያ ላለው ቤተ ክርስቲያን መልእክት እንዲህ ብለህ ጻፍ። አሜን የሆነው ደግሞም ታማኝ እና እውነተኛ ምስክር የሆነው የእግዚአብሔርም ፍጥረት ምንጭ የሆነው እንዲህ ይላል፣ ቀዝቃዛ ወይም ትኩስ እንዳልሆንክ ስራህን አውቃለሁ። ቀዝቃዛ ወይም ትኩስ ብትሆን በወደድኩ ነበር። እንግዲህ ለብ ያልክ ብቻ እንጂ ትኩስ ወይም ቀዝቃዛ ስላልሆንክ ከአፌ አውጥቼ ልተፋህ ነው። ሀብታም ነኝ፣ ባለጠጋ ነኝ፣ አንዳችም አያስፈልገኝም ትላለህ። ነገር ግን ጎስቋላ ምስኪን ደሃ ዑርና የተራቆስክ መሆነህን አታውቅም ስለዚህ ሀብታም እንድትሆን በእሳት የነጠረ ወርቅ የራቆትነትን ሀፍረት እንዳታይ የምትለብሰው ነጭ ልብስ ለማየትም እንድትችል አይነህን የምትኳለውን ኩል ከእኔ እንድትገዛ እመክራለሁ እኔ የምወዳቸውን ገስጻለሁ እቀጣለሁ ስለዚህ ትጋ ንስሐ ግባ እነሆ በደጅ ቆሜ አንኳኳለሁ ማንም ድምጼን ሰምቶ በሩን ቢከፍትልኝ ወደ እርሱ ገብቼ ከእርሱ ጋር እበላለሁ እርሱም ከኔ ጋር ይበላል እኔ ድል ነስቼ ከአባቴ ጋር በእርሱ ዙፋን ላይ እንደተቀመጥኩ ድል የሚነሳውን ከኔ ጋር በዙፋኔ እንዲቀመጥ አደርገዋለሁ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ይላል እንግዲህ ላዶቅያ የመጨረሻዋ ቤተ ክርስቲያን ነች አሁን እኛ ያለንበት ዘመን ነው እዚህ ላይ ይህንን ባህሪ ቁልጭ አድርጎ አስቀምጦልናል የላዶቅያ ባህሪ ምንድነው እሱ ሀብታም ነኝ ባለጠጋ ነኝ አንዳችም አያስፈልገኝም ጌታ ኢየሱስ ክርስቶስ ግን በዛ በተራራው ስብከት ላይ ያለው ምንድነው እሱ በመንፈስ ደሃ የሆኑ እንደዚህ በትዕቢት የተሞላ ንግግር የሚናገሩ አይደሉ ሀብታም ባለጠጋ ሁሉ አለኝ አንዳች አያስፈልገኝም ምክንያቱም እኔ ያውቃለሁ መጽሐፍ ቅዱስን ጠንቅቄ አነባለሁ ሰንበት ትምህርቴን አውቃለሁ የትንቢት መንፈሶችን አንብቤያለሁ ይሄን አላረግም በስራ የመትጋት ብቻ እዚህ ላይ ግን ምን ይላል በተቃራኒው ነው የሚናገረው ምስኪን እንደሆንክ ደሃ እንደሆንክ ውር እንደሆንክ እነዚህን አታውቅም እነዚህን የሚያውቅ ሰው ግን ምን ያደርጋል ማለት ነው ቀጥሎ የተነገረው ነገር አለ ወርቅ ነጭ ልብስ የአይን ኩል እነዚህን ሁሉ እንድትገዛ እመክራለሁ ምክንያቱም የአይን ኩል ሲያደርግ አንድ ሰው አይኑ ማየት ይጀምራል ማለት ነው ያ በውስጡ ያለውን ቆሻሻ ያወጣለታል ወግኖቼ መንፈሳዊ አይናችን እንዲከፈት ነው እዚህ ላይ የነገረን ያለው ወደ ራሳችን እንድናይ የጎደለን ነገር አለ ወይ ያ ቀራጭ ከፈሪሳዊው የተሻለ የሆነው ወደ ውስጡ ወደ ራሱ መመልከት ቻለ ሌላውን አይደለም በዙሪያው ያለውን አይደለም እንደዚህ ፈሪሳዊ ሰው እንኳን ጻድቅ ምታረገኝ አላለም የክርስቶስን ጽድቅ ነው የፈለገው ስለ ራሱ ብቻ ነው ሲያየ ነበረው ስለዚህ እዚህ ላይም እያለን ያለው ምንድነው እሱ ይህንን የአይን ኩል ግዛ ከኔ ውሰድ ንሰጣለሁ ያን ጊዜ ውስጣችሁን ማየት ትጀምራላችሁ እኔ በራሴ የሚለውን ነገር እንተውና ያንተ መንፈስ ያንተ ኃይል ያንተ እርዳታ ያስፈልገኛል ማለት እንጀምራለን ያኔ ነው እንግዲህ እንደዚህ አይነት ሰዎች ብፁዓን ናቸው የሚባለው እዛ ላይ ብቻ አላቆምም እንዲህ አይነት ሰው ምን ያደርጋል መንግስተ ሰማያትን ይወርሳል መንግስተ ሰማያት እንደነርሱ ላለት ናትና ይላል ክርስቶስን የሚመስሉ የሚከተሉ ክርስቶስ በዚህ ምድር በነበረ ጊዜ አንዳችም የትቤት ቃል ተናግሮ አያውቅ እንደውም አንዱ
ፈሪሳውያን በጣም እሱን የሚነቅፉበት ጉዳይ የነበረው ምንድን ነው? እሱ ይሄ ሰው ነቢይ አይደለም ወይም በጣም መንፈሳዊ አይደለም። እንደዛ ቢሆን ኖሮ ከነዚህ ከቀራጮች ከኃጢአተኞች ከነሱ ጋር አይበላም ነበር፣ ከነሱ ጋር አይተባ ውሎ ሁሉ ከነሱ ጋር ነው። ስለዚህ ይሄ ሰው መንፈሳዊ አይደለም ብለው ደምድመው ነበር። ትልቅ ስህተት፣ በጣም ነው የተሳሳቱት። ክርስቶስም ምንድነው እሱ ያለው? እሱ የመጣው ለነሱ እንደሆነ፣ ጤነኛ ሰው ሐኪም ቤት መሄድ አያስፈልገውም፣ የታመመ ነው። ስለዚህ እነዚህ ሰዎች በመንፈስ ደሃ መሆናቸውን አውቀዋል፣ ተረድተዋል። ስለዚህ ከክርስቶስ መግዛት ያለባቸውን ነገር ሁሉ ሊገዙ ወደ እርሱ ተሰበሰቡ። እሱ ደግሞ ወደ እርሱ የመጣውን ወደ ውጭ አይጥልም፣ አብሯቸው ሲያስተምራቸው ሲፈውሳቸው፣ አብሯቸው ሲበላ ሲጠጣ ሲጓዝ ከነሱ ጋር ሲወያይ ይውላል። እና ወገኖቼ ለእኛም በዚህ ዘመን ላለ ነው ይህንን ነው እየነገረን ያለው። ነጭ ልብስ እንድንገዛ የእሱን ጽድቅ ነው የሚያሳየው ነጭ ልብስ። ስለዚህ የክርስቶስ ጽድቅ ነው በእኛ የሚያስፈልገው። የራሳችን የሆነ አንዳችም ጽድቅ የለንም። የምንኩራራበት አንዳችም ጽድቅ የለንም። ምናልባት መኩራራት ካለብን በሱ ጽድቅ ነው። ልባችንን ሐሴት የሚሞላው የሚያስደስተው ነገር ቢኖር የእሱን ጽድቅ ማግኘታችን ነው። በመጨረሻም ምንድን ነው እሱ የሚለው? በደጅ ቆሜ አንኳኳለሁ፣ ድምፄን ሰምቶ የሚከፍትልኝ ካለ ገብቼ ከእርሱ ጋር እበላለሁ። ፈሪሳዊ ይሁን ቀራጭ ይሁን በቤተ ክርስቲያን ብዙ ዓመት የቆየን ይሁን አዲስ የመጣ ሰው ይሁን ሴት ወንድ፣ ወጣት ሽማግሌ፣ ምንም አይነት ልዩነት የለም። የከፈተልኝ ሁሉ እኔ ገብቼ ከሱ ጋራ ራሴን ለመብላት የሚያስፈልጉትን ከላይ የተዘረዘሩትን ሁሉ ለመስጠት ፈቃደኛ ነኝ። ከሰውየው የሚፈለገው ምንድን ነው? በመንፈስ ደሃ መሆኑን ማወቅና ያንን ልቡን መክፈት ብቻ ነው። ስለዚህ ወገኖቼ እኔና እናንተ ጌታ ኢየሱስ ክርስቶስን በደንብ እናውቀዋለን። ያ ማወቃችን ግን በልባችን ትዕቢት ሊያመጣ አይገባውም። እጃችንን ወደ ሌላ ሰው እንድንጠቁም አይደለም፣ ወደ ራሳችን እንድንመለከት እሱን የበለጠ ባወቅነው ቁጥር የበለጠ ራሳችንን እንድንፈትሽ ያደርገናል። እሱን የበለጠ በተረዳነው ቁጥር የበለጠ ስለ ራሳችን እንመለከታለን። ያን ጊዜ የእሱ መንፈስ በውስጣችን እየሰራ ነው ማለት ነው። ብፁዓን ከሚባሉት መካከል ነን ማለት ነው። በዚህ ምሽት አደራ የምላችሁ ነገር ምንድን ነው? እሱ ወገኖቼ ለሌላው እንድንጸልይ ነው እንጂ ራሳችንን ከሌላው ጋር ሚዛን ውስጥ እንድናስገባ አይደለም። ምናልባት በችግር ውስጥ ያለ፣ በኃጢአት ውስጥ ያለ፣ ዓለም እያሸነፈው ያለ ሰው ካለ እኔ ከሱ እሻላለሁ ሳይሆን ለዛ ሰው አጥብቀን ልንጸልይ ይገባል። በባህሪ የሚያስቸግር ሰው ካለ መጽሐፍ ቅዱሳችን መንፈሳዊ ነገር ከሚለው ወጣ ያለ ሰው ካለ እኔ ከዛ እሻላለሁ ሳይሆን ይህን ወንድም ይህችን እህት እግዚአብሔር ሆይ የሚያስፈልገውን ኩል የሚያስፈልገውን ነጭ ልብስ
እባክህ አልብስልኝ ብለን ልንጸልይ ነው የሚገባው። ያን ጊዜ ብፁዕ ከሚባሉት መሃል እንሆናለን ማለት ነው። እንግዲህ እግዚአብሔር የዚህ አይነት ልቦና እንዲሰጠን ሁልጊዜ የእሱን ድምፅ እንድንሰማ የልባችንን በር እንድንከፍትለት ከእሱም ጋር ደግሞ ህብረት እንዲኖረን የእግዚአብሔር መንፈስ እያንዳንዳችንን ይርዳን። እግዚአብሔር ይባርካችሁ። ደህና አደሩልኝ።
አሜን አሜን። እግዚአብሔር ይባርክህ፣ ጸጋውን ያብዛልህ። በእውነት በጣም ግሩም የሆነ ታላቅ ትምህርት ነው የተማርነው። የንስሐ ጊዜ እግዚአብሔር ሁልጊዜ ይሰጠናል። በሰጠን መጠን ደግሞ መጠቀም እንድንችል እግዚአብሔር ሁላችንን ይርዳን። ተባረክ ወንድማችን ዳን። አሁን እንደገና እህታችን ማርሸት በመስመር ትባርከናለች። ማርሸት
እሺ። እግዚአብሔር የተመሰገነ ይሁን። ወንድም ዳንኤል ጌታ ይባርክ፣ ጸጋውን ያብዛልህ። እኛም በተማርነው መመላለስ እንድንችል ጌታ አምላክ ይርዳል። ቅድስትም ስለምትመሪ ጌታ ይባርክሽ። ለጌታ ክብር ዘምራለሁ መዝሙር 43 በድሮ ፈጽመ ሆንን ወዳለው ኢየሱስ ለዘላለም በውስጤ እንድትኖር ጣዖትን ሰበር ጠላትን አርቀው እጠበኝ ከበረዶ እነሳለሁ ከበረድ ይልቅ እጠበኝ ከበረዶ እነሳለሁ። ኦ ጌታ ከዙፋን ተመልከተኝ ከጾመ ስዋት ለማቅረብ እርዳኝ። ያለኝን ሁሉ ላንተ እሰጣለሁ። እጠበኝ ከበረዶ እነሳለሁ ከበረዶ ይልቅ እጠበኝ ከበረዶ እነሳለሁ። በትህትና ልኖር ጌታ ኢየሱስ በእግር በታችኝ ላመስግን የፈሰሰውን ደምህን እንዳስታውስ እጠበኝ ከበረዶ እነሳለሁ ከበረድ ይልቅ እጠበኝ ከበረዶ እነሳለሁ። በትዕግስት ጠበቀ ጌታ ኢየሱስ አሁና አዲሱ ልብ ስጠርልኝ ለፈለገ ሁሉ እምቢ አትልም። እጠበኝ ከበረዶ እነሳለሁ ከበረዶ ይልቅ እጠበኝ ከበረዶ እነሳለሁ ከበረዶ ይልቅ እጠበኝ ከበረዶ እነሳለሁ።
አሜን።
አሜን አሜን። እግዚአብሔር ይርዳን። በትህትና እንድንኖርና በሱ መንገድ እንድንሄድ ከኃጢአት ነፃ እንድንሆን እግዚአብሔር ሁላችንም ይርዳን። ስለነበረን ምሽት አገልግሎት በሰንበት ትምህርቱ እንዲሁም በቃል በመዝሙር ለነበረን ጊዜ እግዚአብሔር ይመስገን። ሁላችሁም እንደተባረካችሁ እርግጠኛ ነኝ። በተማር ነው ደግሞ መኖር እንድንችልና እንድንጠቀምበት እግዚአብሔር ሁላችን ይርዳል። የዛሬው ምሽት ፕሮግራማችን ከማጠቃለላችን በፊት ዛሬ የተቀዳ ቁጥራችን የሚሆነው 787 ነው። የተቀዳውን ለማዳመጥ የምትገቡበትን ቁጥር እናገራለሁ። እንግዶች ካላችሁ 605-475-4986 አክሰስ ኮዱ 712-861 ፓውንድን በማስገባት የተቀዳውን ማዳመጥ ይቻላል። አገልግሎታችን ሳምንቱን ሁሉ አለ። በማለዳ ጠዋት ከ6-7 በምሳሳ ከ12-1 እንዲሁም በማታ እንደሆኑ ከ8-10 ሮብ የጾም ጸሎት አለን። በወር አንድ ጊዜ ጾም ጸሎት አለን። ቅዳሜ ሰንበት ትምህርታችን የሚጀምረው 10:45 ነው። በዚህ ሁሉ እየገባችሁ ማዳመጥም ማገልገልም ይቻላል። እንግዲህ እንደተባለው በጁላይ ላይ የአንድነት ጊዜ ስላለ በዛም ሁላችሁም ታውቃላችሁ። በዛ ለመገኘት ለመመዝገብ የምትፈልጉ ሁሉ እንዳያመልጥ ቱሎ መመዝገብ ትችሉ። እግዚአብሔር ሁላችን እንዲረዳን ጸሎት ሄደው እግዚአብሔር ይባርካችሁ። አሁን እህታችን ብዙዬ በጸሎት ሁላችንም እግዚአብሔር ዙፋን ፊት ይዛን ትቀርባለች። እግዚአብሔር ከአንቺ ጋር ይሁን። እህት ብዙዬ ያለሽ
አለሁ።
እሺ፣ እግዚአብሔር ይባርክሽ፣ ተባረክ።
እንጸልይ። ሰማይና ምድርን በቃል የፈጠርክ ሁሉን የምትችል አባታችንና አምላካችን ሁልጊዜ ስለምታስተምረን ሁልጊዜ ስለምትመራን እናመሰግናለን። ስለ ቃልህ እናመሰግናለን። ቃልህ የሚያጽናና የሚያበረታ ተስፋ የሚሰጥ ስለሆነ እናመሰግናለን። አባቴ ሆይ እኛ ሰዎች ስለሆነ አሁን በተነገረው መሰረት ስጋችን ጌታ ሆይ ከፍ ከፍ ማለት ይፈልጋል። ነገር ግን የምንለምነህ ይህን ስጋችን የምንገልበትን መንፈስ ቅዱስን በየዕለቱ እንድትሰጠን ኑሯችን ጌታ ሆይ በፊትህ ያማረ እንዲሆን አካሄዳችን አንተን እንዲመስል ለሌሎች በረከት እንድንሆን የምንለምንህ ኃጢአታችን ሁሉ ይቅር ብለህ በመንፈስ ቅዱስ እንድትገናኝ እንለምንሃለን። ያለ መንፈስ ቅዱስ እኛ ዋጋ እንደሌለን አንተ ታውቃለህ። በገባኸው ተስፋ መሰረት ጌታ ሆይ እንለምንሃለን መንፈስ ቅዱስ እንደምትሰጠን በልባችሁ አዲስ መንፈስ አድርጋለሁ፣ አዲስም ልብ ሰጣችኋለሁ፣ የድንጋዩን ልብ አውጥቼ ስጋ ልብ ሰጣለሁ ብለ ተስፋ በገባኸው መሰረት አንተም ተስፋህን የምትጠብቅ አምላክ ነህና እናመሰግናለን። ይህን ለማድረግ ፈቃድ ስለሆነ እናመሰግናለን። ይሄ እንዳይሆንልን የሚከለክል የሚጠራጠር አይምሮ ልቦና እንዳይኖርን አንተ ራስህ እንድታግዘን አንተ ልማድህ ነው እንዲሁ መውደድ በእኛ ድካምም እንደማትሆን እናምናሃለን። በምክንያት አልወደድከንም፣ ያለ ምክንያት ወደህናል። አሁን በምክንያት ማትሆንምና ተስፋችን ድጋፋችን አንተ ብቻ ስለሆን እናመሰግናለን። አባት ሆይ አሁን በፊት ይዘን በምንቀርብበት ጊዜ በእያንዳንዱ ቤት ያለውን ልመና የጓዳ ጸሎት የምትሰማ አምላክ ስላለ በጓዳ የተጸለየውን በአደባባይ ጌታ ሆይ ለምስጋና እንድታቀርበው እንድታደርገው አንተን ብቻ እንጠማጠማለን። ታማኝ ነህ፣ በመከራ ጊዜ ጥራኝ እኔ መልስልሃለሁ አንተም ታከብረኛለህ ብለሃል። እናመሰግናለን። ደግሞ ተናግረሃል የሚያመሰግነኝ ያከብረኛል ብለሃል። ይሄ ስጋ ሲጎልበት ማማረር ተስፋ መቁረጥ ብዙ ነገር ያደርጋል። ነገር ግን መንፈስ ቅዱስ ሲረዳን አይናችን ሲገለጥ አንተን ማንነት ስናይ በምስጋና እንሞላለን። አባቴ ምስጋና ሸማ እንድታላብሰን እንለምንሃለን። ብናገኝ ብናጣ እግዚአብሔር ይመስገን እያልን ከፍ ከፍ እንድናደርግህ እንለምንሃለን። አባት ሆይ ታማኝ ነህ፣ የምታረገውን የምታውቅ ነህ። ስለዚህ እናመሰግናለን። ታማኝ ነህ፣ በምታረገው ሁሉ እንታመንብሃለን። አንተን ተደግፈን እንደማንወድቅ እናውቃለን። አንተ በጠንካራው እጅ የምትይዝ አምላክ ነህና ለነዚያ ተስፋ ይሆን ሲወድቁ ያነሳህ ሲቸገሩ የረዳህ አባት ሆይ እናመሰግናለን። ለእኛም ስለማይደክምህ ጊዜ ስለማይለውጥህ የዘላለም አምላክ ሁልጊዜ ከኛ ጋር ስላለህ እናመሰግንሃለን። አባት ሆይ ተመስገን። አሁንም ስለ ልጆቻችን በፊትህ ስንቀርብ በዓለም ውስጥ ተውጦ ባል ያሉትን ካንተ ክንድ በስተቀር የሚያወጣቸው የለምና ቸርነትና ምሕረትህ ለነሱ በስቶላቸው እጅህን ዘርግተህ ካለበት ቦታ ከረግረግ ጭቃ ከሞት ጉድጓድ አውጥተህ ለክብርህ መጠቀም ስለምትችል እናመሰግንሃለን። ለእኛም ለወላጆች አዲስ ምስጋና፣ ለእግዚአብሔር ምስጋና በአፋችን ስለምታደርግ እናመሰግንሃለን። አንተ ታማኝ ነህ፣ ቃልህን የምትጠብቅ ነህ። አባቴ ሆይ በዚህ ጊዜ የተወለዱ ልጆች ያለባቸው ግድድር ብዙ ነው። ለአእምሯቸው ግን አልበሰለም። መንፈስ ቅዱስን ጌታ ሆይ እየሰጠህ እየኮተኮትክ እንድታሳድግልን ለአንተ አሳልፈን እንሰጣለን። እናመሰግንሃለን። ደግሞ ቅሬታ ስላለህ በዘመናት ሁሉ አንተን የሚያገለግሉ ስለማታጣ እናመሰግንሃለን። እኛ ላላገለገል ነው በፊት ላልቀረብ ነው ይቀርብናል እንጂ አንተ ሰው አታጣም። ስለዚህ እናመሰግንሃለን። አባት ወይ ልጆቻችን አትተውም። እኔ እግዚአብሔር እረኛቸው ነው ብለሃል። በጎቼን እፈልጋለሁ ብለሃል። የደከሙትን አበረታለሁ፣ የወደቁትን አነሳለሁ፣ የተሰበሩትን እጠግናለሁ ብለሃል። እኔ በጎቼን አሰማራቸዋለሁ፣ አስመሽጋቸዋለሁ ብለሃልና ጌታ ሆይ ይሄ ያንተ ቃል ነው፣ የሰው አይደለም። ልጆቻችን ባሉበት ሁኔታ ፈልገህ ማግኘት የምትችል አንተ ነህ። ለአንተ አስረክበንሃል። እኛ በአንድ ቤት እየኖር ልባቸውን ለመድረስ አንችልም። አንተ ግን ጌታ ሆይ ከላይ ሆነህ ከሰማይ ሆነህ አቆልቁለህ አይተህ ለሞት የተመደቡትን ከሞት አስመልጠህ ጌታ ሆይ በእስራት ላይ ያሉትን ፈተህ አንተ ድላችን እንድትመልስልን ለአንተ አሳልፈን እንሰጣለን። አባት ሆይ ተመስገን። አንተ ተናግረሃል ከጨካኝ ብዝበዛ እንደሚበዘበዝ ጌታ ሆይ ከተዋጊ ምርኮ እንደሚመለስ ቃልህ ይናገራል። ስለዚህ ጌታ ሆይ እንደተማረኩ በዓለም እንደተበዘበዙ ስለማይቀሩ እናመሰግንሃለን። አንተ ታማኝ አባት ነህ፣ ተስፋ የሰጠኸው በተስፋ የምትቆም ነህና እናመሰግንሃለን። ብዙ ልንል እንችላለን፣ ነገር ግን አንተ አጠቃላዩን የምታውቅ በእያንዳንዳችን ጓዳ ገብተህ የምንጮህበትን ሁሉ እንድታይ እንለምንሃለን። የታመሙት ጌታ ሆይ በፈውስ እንድትገናኛቸው ቁመው በእግራቸው በምስጋና እንዲያመሰግኑህ እያንዳንዳቸውን አንተ ታያለህ፣ ዝርዝራቸውን አንተ ታውቃለህ። እናመሰግንሃለን የፈውስ አምላክ ስለሆንክ፣ ለክብር የምትቆም አምላክ ስለሆን፣ የጠላትን ስራ ሁሉ ስለምታፈርስ እናመሰግንሃለን። ተመስገን ጌታ ሆይ አንተ ተናግረሃል፣ እኛ በስጋ ብንሆንም በስጋ እንዋጋም በእግዚአብሔር ኃይል ነው እንጂ ተውላል። በእርሱም ብርቱ አምባ የምናፈርስበት ምርኮን የምንመልስበት ጥበብን ሁሉ ወደ ጌታ መታዘዝ የምናደርስበት ስለሆነ አባት ሆይ ይህን እንድንረዳ አንተ እርዳን። ድካማችን አንተ አስበን አስበን ጌታ ሆይ በዚህ ጊዜ በጉልበት በኃይል የማይሆነው በመንፈስህ ሁኖልን ለሌሎች ጌታ ሆይ በረከት እንድንሆን የደህንነት ሽታ እንድንሆን እንድትረዳን እኛ ሁልጊዜ ቃልህ እንሰማለን ጌታ ሆይ እንበላለን። ነገር ግን ጌታ ሆይ ለሰዎች ማካፈል ኃይልና ጉልበት እንዳጣን አንተ ታውቃለህ። አንተ እርዳን ያላንተ ይሆንልና ቸርነትና ምሕረትህ እንደ በአንተ ጠርተህናት እናንተ የተራባችሁ የተጠማችሁ ወደ እኔ ኑ ብለሃል። ያለ ገንዘብ ያለ ዋጋ ውሰዱ ብለሃል። አባት ሆይ በነጻ የምትሰጠውን እንዳናጣ ልቦናችን እንዲዘጋጅ ሁሉን አንተ የምታደርግንህና እናመሰግንሃለን። አባት ሆይ ተመስገን። ደግሞም ጌታ ሆይ በፊትህ የቀረበን ሁሉ የምትሰማ የሕዝብህን የጓዳ ጸሎት የምታይ አምላክ አንተ ነህና እኔ ባጎደልኩት አንተ ሞልተህ ሕዝብህ እንድትገናኝ ለምስጋና እንድታቀርብ እንለምንሃለን። ታማኝ ነህ ጌታ ሆይ፣ የተስፋ ሰዎች ነን። ጌታ ሆይ ለክብር ጠርተህናል። በጠራህን ተጎናጽፈን በጸጋህ ጌታ ሆይ ለአንተ እንድንቆም እርዳን። ሁልጊዜ ከኛ ብቻ ሳይሆን የውጩን ማሰብ እንድንችል የእኛም ቤተ ክርስቲያን ብቻ ሳይሆን የሌሎችንም በአንተ ስም የተጠሩትን ሁሉ በፊት ማቅረብ እንድንችል ጸጋ እንድትሰጠን እንለምንሃለን። የአንድ መንፈስ እንዲገዛ እንለምንሃለን። በእያንዳንዱ ቤተ ክርስቲያን አባት ሆይ በሌላ ስም የተጠራ ሁሉ ከዚያ ውስጥ ሕዝብ እንዳለ አንተ ተናግረሃል። በሰማይ በአንድ ላይ እንደምንኖር ነው። አሁንም እንድንተሳስብ እንድትረዳን እንለምንሃለን። እውነትህ እንዲገዛን እንለምንሃለን። የሰዎች ፍቅር እንዲበዛልን እንለምንሃለን። ተመስገን እንግዲህ በእኛ ድካም ሳይሆን በአንተ ብርታት በአንተ ጸጋ ሰማይ ስለምንደርስ እናመሰግናለን። ተመስገን እንልሃለን። ይህችን ምሽት ደግሞ ባርክልን። አንተ ጋር እንድናድር ለእኛ በምሽት ያለነውን ደግሞ በቀን ያሉትን በሰላም እንዲውሉ ሰይጣን ከሚወረውረው ፍላጻ ሁሉ እንድትጋረድልን ለሁላችንም እንጸልያለን። ስለምታደርገው እናመሰግናለን። አትለየን እስከ መጨረሻው እንደ ቃል መሰረት ተመስገን። በጌታ በኢየሱስ ስም አሜን አሜን
አሜን አሜን። እግዚአብሔር ይባርክሽ፣ ጸጋውን ያብዛልሽ። እኛ ሁሉ ጸሎት ይሰማ ስለነበረን መልካም የሆነ ምሽት እግዚአብሔር እያመሰገን ስንለያይ ደግሞ የእግዚአብሔር ቅዱስ መንፈስ ሁላችሁ ጋር ይሁን። ደህና ደሩ። እግዚአብሔር ይባርካችሁ።